እንዴት ዋላችሁ? እንዴት አመሻችሁ? እግዚአብሔር አምላካችን የተመሰገነ ይሁን፣ ምስጋና ይድረሰው። ምሕረቱን፣ ቸርነቱን፣ ጸጋውን አብዝቶልን እንደገናም በፊቱ እንድንቀርብ ለረዳን ጌታ ምስጋና ይድረሰው። እንኳን ወደ ሻሎም ቴሌኮንፈራንስ በደህና መጣችሁ። ዛሬ ጁን 25 2026 እንደ አውሮፓውያን አቆጣጠር የሐሙሱ ማታ ፕሮግራማችን ነው። ዛሬ ሪኮርድ የሚሆነው ቁጥራችን 7374 ነው። ዛሬ በቃል የሚያገለግለን ፓስተር በየነ ነው። ሰንበት ትምህርት የሚያወያየን የሚያስጠናን ዶክተር ጌታሁን ነው። በዝማሬ የምታገለግለን እህታችን ዘመናዊ ታደለ ነች። እንግዲህ በጸሎት የሚያገለግለን ፈቃደኛ ሰው በኋላ ጠይቃለሁ። የዛሬን ሰንበት ትምህርት የመጨረሻውን የምናጠናውን መታሰቢያ ቁጥሩን አነባለሁ። ወደ ዘላለም የሚል ነው እና እንግዲህ አንደኛ ዮሐንስ 3:2 ነው ያለው። እንዲህ ይላል፣ ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ ወደ እግዚአብሔር ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን ይላል። ወዳጆች እኛ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም። እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን ይላል። በእውነት በዛን ጊዜ እርሱን ከሚቀበሉት ጋር በደስታ እድላችን ያደርግልን ዘንድ እግዚአብሔር አምላክ ይርዳን። እኛም ተዘጋጅተን መጠበቅ እንድንችል ጌታ አምላክ ይርዳን። እንጸልይ። መሐሪ ታጋሽ ሩሩህ አባታችን አምላካችን፣ ክብር ምስጋና በላይ በሰማይ በምድር ላንተ ይሁን። ጸጋን፣ ምሕረትን፣ ቸርነትን አብዝተህልን ከክፉ ነገር ሁሉ ጠብቀህ በወጣንበት በሰላም መልሰህ እንደገናም ቃልህን ደግሞ ልታስተምረን ስለተዘጋጀህ ክብር ምስጋና፣ ስግደት፣ አምልኮ ሁሉ ላንተ ይሁን። ያልጠፋነውም ከአንተ ምሕረት የተነሳ ስለሆነ ማለዳ ማለዳ አዲስ ስለሆነ ምሕረትህ እናመሰግንሃለን። አቤቱ ጌታ ሆይ እስትንፋስ ያለው ሁሉ እግዚአብሔርን ያመስግን ተብሎ እንደተጻፈ እንድናመሰግንህ አንደበቶቻችን ስለከፈትክልን ጌታ ሆይ እናመሰግንሃለን። የማይናገሩበት በተለያየ ችግር ውስጥ ያሉ ስንቶች ናቸው። ጌታ ሆይ እኛን ከዛ ሁሉ ከክፉ ነገር ሁሉ ጠብቀህ በፊትህ ቁጭ ብለን ቃልን እንድንሰማ እድልን ለሰጠህን ጌታ እናመሰግንሃለን። እኛም በሰማነው ይፈረድብናል ጌታ ሆይ ባወቅ ነው። አቤቱ ወደ አንተ መቅረብ እንድንችል በተለወጠ ህይወት መመላለስ እንድንችል አንተ እርዳን። እኛ ዝቅ ብለን በእኛ ህይወት አንተ ከፍ ብለህ ታይ። ይችን ዓለም እንድን የምነሳበትን የእምነት ዕቃ ጥሩህን አላብሰን፣ እምነታችን በአለቱ ላይ የተመሰረተ አድርግልን። በዚህን ጊዜ ቃል ይዘው የመጣ ባሪያህንም በዝማሬ በጸሎት ሰንበት ትምህርት በማወያየት የሚያገለግሉንን እነሱን ቤተሰቦቻቸውን አገልግሎታቸውን ሁሉ አንተ ባርክ። በሰጣቸው ፈቃደኛ ልብ ሁሉ እናመሰግንሃለን። እንግዲህ የታመሙ በቤት በሆስፒታል ያሉት ፈውስ ይንካቸው። ያዘኑት ልቦች ሁሉ አንተ አጽናና። ልጆቻችን በረፍት ጊዜ ነው ያሉ አንተ ጠብቃቸው ከክፉ ነገር ሁሉ። ጌታ ሆይ ልባቸውን ወደ ቤትህ ታነሳሳ ዘንድ እንለምንሃለን። አቤቱ ጌታ አንተ ተጠቀምባቸው። ጠላት ከዘረጋባቸው ወጥመድ አሽከላ ሁሉ ከጓደኛ ተጽዕኖ ሁሉ ትጠብቅልን ታወጣልን ዘንድ እንለምንሃለን። ጌታ ሆይ ጸልዩልን ያሉትን የልባቸውን መሻት ፍላጎት ላንተ የነገሩ እንደ ፈቃድ ፈጽምላቸው። ወደ አገር ቤት የሄዱትን በሰላም መልስ። ሊሄዱ ያሰቡትንም በመንገዶቻቸው አብረሃቸው ሁን። ጌታ ሆይ በዓለም ዙሪያ ሁሉ ያለውን ሰላም ማጣት ታያለህ። የሰላም አምላክ አንተ ሰላም ስጥ። ለመሪዎች የቀናውን ልብ ስጣቸው አንተን እንዲያውቁ። ጌታ ሆይ እባክን የእነሱ ልብ ከተለወጠ አገር ይለወጣል። አቤቱ ጌታ አንተ ተገናኛቸው። የእኛንም የወገኖችንም ኃጢአት በደል ይቅር ብለህ ምድራችን ትፈውስ ዘንድ ፈቃድ ይሁን። እንግዲህ በመካከላችን ተገኝ፣ አትለየን። በሌሎችም በተሰጡት የጸሎት አደራዎች አንተ መልስ ሁነን በጌታ በኢየሱስ ስም አሜን አሜን። በድጋሚ እንኳን ደህና መጣችሁ ላለሁኝ። ከዚህ ቀጥሎ የዝማሬ ጊዜ ይኖረናል። ፈቃደኛ በዝማሬ የሚያገለግለን ይቅርታ
ይዘምራለሁ።
እሺ ጋሽ በቄ ጌታ ይባርኮት ይዘምሩልን።
አሜን። ክብር እግዚአብሔር ይሁን። 58 በአዲሱ መጽሐፋችን ሲል ሰማሁት ጌታ አንተ ደካማ ልጅ ንቃት ጋር ጸለይ አመልጥን ከጥፋት ኢየሱስ ከፍሎቷ ስለኔ ተሰልዶ ኃጢአቴን አጠበው ነጭ እንደ በረዶ። ጌታ ሆይ አምናለው ኃይል ያንተ ብቻ ድንጋይ ልብ ለውጠው ለምጽ እንደሚያነጻ ኢየሱስ ከፍሎቶ ስለኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ። አንዳች ጽድቅ የለኝም ተስፋዬም ጸጋህ ነው እንድታጣኝ ኢየሱስ ባንተ ደም ኢየሱስ ከፍሎቶ ስለኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ። አስገራሚው ጸጋ ሀብቴን ጌጤን ክብሬን ኢየሱስ ለእኔ ሞተ ይኸው ነው መዝሙሬ። ኢየሱስ ከፍሎቶ ስለኔ ተሰዶ ኃጢአቴን አጠበው ነጭ እንደ በረዶ። አሜን
አሜን አሜን አሜን። እግዚአብሔር ባርኮ ጋስጠቄ ጸጋውን ያብዛለት። ኃጢአታችንን እንደ ነጭ የሚያጥብልን ደካምነታችን የሚረዳ ነው ያለ ጌታ ምስጋና ያደረሰው ወደፊት እንድንቀርብ ከእርሱ ጋር ጌታ አምላክ ይርዳን። እሺ ሌላ
ዘምርለሁ።
እሺ ማዛ ጌታ ይባርክሽ።
አሜን። 106 አስታውሰኝ ቀራኒዮ የሚለውን ዘምራለሁ። ዘምር የህይወቴ ገዥ ላንግስ ምስጋና ህልጥ እንዳረሳሾ አክሊልህን አስታውሰኝ ቀራኒዮን እንዳረሳ ጌቴሴማኒን እንዳረሳ ጭንቀትህን እንዳረሳውን ፍቅርህን አስታውሰኝ ቀራኒዮን አመልክተኝ መቃብርህን ያለቀስበትን መላእክት ነጭ ልብስ ለብሰው ሲጠብቁ ቁመው እንዳረሳ ጌቴሴማኒን እንዳረሳ ጭንቀት ህን እንዳረሳውን ፍቅርህን አስታውሰኝ ቀራኒዮን እንደ ማርያም በጭንቅ ጊዜ ስጦታ ላምጣል ባዶ መቃብሩን አሳየኝ አስታውሰኝ ቀራኒዮን እንዳረሳ ጌቴሴማኒን እንዳረሳው ጭንቀትህን እንዳረሳውም ፍቅርህን አስታውሰኝ ቀራኒዮን ለመሸከም የኔን መስቀል ፈቃደኛ አርገኝ የሐዘን ጽዋን ልካፈል አንተን በመከተል እንዳረሳ ጌቴሴማኒን እንዳረሳ ጭንቀት እንዳረሳውን ፍቅር አስታው ሰንከራኒዮ አሜን
አሜን አሜን አሜን። እግዚአብሔር ባርክሽ ማዛ ጸጋውን ያብዛልሽ። ቀራኒዮን እንዳንረሳ ለኛ ስለሞተልን ጌታ እሱን እያስታወስን እያመሰገን ወደፊት ከእሱ ጋር መጓዝን ትንሽ ጌታ አምላክ ይርዳል። እሺ፣ ሌላ ሌላ በዝማር የሚያገለግለን
ዘምራለሁ።
እሺ፣ ጌታ እባክህ ዘምር።
እሺ፣ 182 ክብር ለስሙ ይሁን የሚለውን እንዘምር።
በመስቀል ሞተ መድኃኒቴ፣ ሊያድነኝ ብሎ ከጥፋቴ፣ ሊመልሰኝም ከኃጢአቴ። ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ በመስቀሉ ከኃጢአት ዳንሁኝ አምላክም ልጁን ለወጠልኝ ከኃጢአት አርነት ሊያወጣኝ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ። ኦ ብሩክ ምንጭ ከኃጢአት ያዳነኝ ያ ምንጭም አንስቶ አጠበኝ ያማልደኝ ዘንድ ተስፋለኝ ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ። ያ ምንጭም ኢየሱስ ክርስቶስ ነው ለኃጢአታችን ሲል የሞተው በሶስተኛው ቀን የተነሳው ክብር ለስሙ ክብር ለስሙ ክብር ለስሙ ነፃ ስላወጣኝ በደሙ ክብር ለስሙ።
አሜን አሜን አሜን። እግዚአብሔር እባክሽ ማዛ ጸጋውን ያብዛልሽ። ክብር ለስሙ ነፃ ያወጣን ጌታ ክብር ሁሉ ለእርሱ ይሁን። እሺ፣ ሌላ
ዘምራለሁ።
ሲስተር ባንቺ አምላክ ከዛም ጊዜ ካለ እህት ለምለም ጌታ ይባርካችሁ።
አሜን። ሁላችንም በተራራ ላይ መኖር ይቀላል፣ የልብ እርካታ ሰላም ይሰጣል። በሸለቆ ግን ህይወት ሲለወጥ ከቶ አትፍራ፣ አይተውህም ጌታ። የተራራው ጌታ የሸለቆም ጌታ ነው። ነገር ሲጣመም ያቃናዋል። የደስታ ጊዜ አምላክ በድካምም አምላክ ነው። የብርሃኑ ቀን ጌታ የሌትም ጌታ ነው። ደስ ሲልህ እምነትን ማካፈል፣ ኑሮ ሲሳካ ምስክር መስጠት፣ ጭንቀት ችግር በሸለቆ ውስጥ ነው። ስትፈተን በዚያ ህይወትህ እንዴት ነው? የተራራው ጌታ የሸለቆም ጌታ ነው። ነገር ሲታመም ያቃናዋል። የደስታ ጊዜ አምላክ በድካምም አምላክ ነው። የብርሃኑ ቀን ጌታ የሌትም ጌታ ነው። በተራራው ነፋስ ሽውሲ ጌታን ማመስገን እንዴት ይቀላል። ስቃይ በዚያ በሰሎቆው ሲሆን ተስፋ አትቁረጥ ተከተለው ጌታ። የተራራው ጌታ የሸለቆም ጌታ ነው። ነገር ሲጣመም ያቃናዋል። የደስታ ጊዜ አምላክ በድካምም አምላክ ነው። የብርሃኑ ቀን ጌታ የሌትም ጌታ ነው። የብርሃኑ ቀን ጌታ የሌትም ጌታ ነው። ምንጊዜም ጌታ ጌታ ነው። እግዚአብሔር ይመስገን።
አሜን፣ አሜን፣ አሜን። እግዚአብሔር እባክሽ ሲስተር ባንቺ አምላክ ጸጋውን ያብዛልሽ። ክብር ሁሉ ለእርሱ ይሁን፣ የሁሉ ባለቤት አምላክ። እሺ፣ እንግዲህ አንዲት ደቂቃ ብቻ ናት የቀረችን። ይቅርታ እንግዲህ ስለምለም፣ ወደ ሰንበት ትምህርታችን ውይይታችን ሰዓቱ ደርሷል። ፈቃደኛ ሁናችሁ በዝማሬ ያገለገላችሁት ሁሉ እግዚአብሔር አምላክ ይባርካችሁ፣ ጸጋውን ያብዛላችሁ እላለሁ በድጋሜ። አሁን ደግሞ ሰንበት ትምህርት የምንወያይበት የምናጠናበት ጊዜ ነው። የዛሬውን ሰንበት ትምህርት የምታወያየን እህታችን መዓዛ ነች። እንኳን ደህና መጣሽ። ጊዜውን ላንቺ እሰጣለሁ። ጌታ ይባርክሽ።
አሜን። እግዚአብሔር አንቺንም ይባርክ። ስለነበረን የመዝሙር ጊዜ እግዚአብሔርን እጅግ አድርገን እናመሰግናለን። ሰንበት ትምህርትን እንግዲህ ሳምንቱን ሁሉ ስትማሩ ነበረ። ይሄን ደግሞ ኳርተር የምንጨርስበት ይሄን የአመቱን ሩብ ትምህርት የምንጨርስበት ሳምንት ነው ይሄ ሳምንት። እና ጥሩ የሰንበት ትምህርት ነበረ። በጣም ደስ የሚል ማለቁ ቶሎ አለቀብን። ቶሎ የአመቱ ሩብ በአንድ ጊዜ እንዳለቀ ይሰማኛል። እና እግዚአብሔር እናመሰግናለን ስለነበረን የውይይት ጊዜዎች ሁሉ ስለተወያየናቸው ሀሳቦች ስለተከፋፈልናቸው ሀሳቦች በእውነት ሃይላይት አድርገን አቅልመን ይህን ሰንበት ትምህርት ልንይዘው ይገባል። እንዴት ማደግ እንደሚገባን ከእግዚአብሔር ጋር ያለንን ግንኙነት እንዴት ማሳደግ እንደሚገባን የምንማርበት ነው። እንደዚህ ላለ አርስቱ አይደለም። አርስቱ ምንድን ነው የሚለው? ከእግዚአብሔር ጋር ያለንን ግንኙነት ማሳደግ፣ ወይም ደግሞ እንዴት ነው ወደ እግዚአብሔር ጥግት ማለት የምንችለው? በደንብ እንደው በሩቁ እሳት እንደመሞቅ ሳይሆን ጥግት ብለን ከሱ ጋር ተጣብቀን መኖር የምንችለው እና እግዚአብሔር የሚፈልገውን ማንነት ተላብሰን መኖር የምንችለው እንዴት ነው የሚለውን ነበር ስናጠና የነበረው። እንዴት ነው ያንን ግንኙነት ከእግዚአብሔር ጋር ያለውን ግንኙነት ማሳደግ የምንችለው? አሁን በህይወት እያለን ሰማይ ሳንሄድ በዚህ ምድር እያለን እንግዲህ የሞተ ምንም እድል የለውም አይደል? ለማስተካከል ነገሮችን በህይወት እያለን ግን አሁን ምንድን ነው ማድረግ ያለብን የሚለውን ስናጠና ነበረ አብረን። እና አሁን የመጨረሻው ትምህርት ላይ ደርሰናል። ሌላ አዲስ የሰንበት ትምህርት እንጀምራለን ከዚህ በኋላ እና የዛሬው መታሰቢያ ጥቅሱን በማንበብ ልጀምር። መታሰቢያ ጥቅሳችን ምን ይላል? አንደኛ ዮሐንስ 3:2 እንደዚህ ይላል፣ ወዳጆች ሆይ እኛ አሁን የእግዚአብሔር ልጆች ነን፣ አሁን የእግዚአብሔር ልጆች ነን፣ ወደፊት ምን እንደምንሆን ገና አልተገለጠም፣ እርሱ በሚገለጥበት ጊዜ እናየዋለንና እርሱን እንደምንመስል እናውቃለን። አሁን ግን የእግዚአብሔር ልጆች ነን። እሱ በሚገለጥበት ጊዜ ግን ሁሉ ነገር በግልጽ ይታየናል። አሁን በድንግዝግዝ ያለው እሱ በሚመጣ ጊዜ ግን ሁሉ ነገር ልክ በመስታወት ተገልጾ እንደሚታይ አይዋለው ይላል አይደል? እኛም ደግሞ እንደዛ በሱ እንደታወቀ እናውቃለን። እንጸልይ። በሰማይ የምትኖር ቅዱስና ማርያም አባታችን እጅግ አድርገን እናመሰግናለን። አባት ሆይ እንደገና አንድ ጊዜ ደግሞ ቃልህን ከፍተን ያው የሆነውን ቃልን እንድንሰማ ይህን ጊዜ ስለሰጠን እጅግ አድርገን እናመሰግናለን። እኛም ወደንና ፈቅደን በፊትህ እንድንቀርብ መንፈስ ቅዱስ ስለረዳን ስላገዘን እጅግ አድርገን እናመሰግናለን። የልማድ መሰብሰብ አይሆንብን። ልማድም ከሆነ ለመልካም ይሁን። መልካምን ሽተን እየናፈቅን ወደ አንተ ለመጠጋት፣ ወደ አንተ ለመድረስ፣ ወደ አንተ ለማደግ በሚናፍቅ መንፈስ ሁላችንም እንድንሰበሰብ እርዳን። አሁን መሰባሰባችን ጌታ አባቶ በከንቱ እንዳይሆን በመገኘት እንድትባርከን እያንዳንዳችንን ደግሞ ልባችንን መንፈሳችንን በመንፈስ እንድትቆጣጠር እንድትደርሰን እንጸልያለን። ሁሉንም እንደ ፈቃድ አድርግልን። የምንነጋገረው ሁሉ ፍሬ ያለው ጌታ አባቶ አንተ የምትከብርበት እኛም የምንባረክበት ይሁን። ጉባኤውን ሁሉ ተቆጣጠር። በደል ኃጢአታችንን አብሮነትህን የሚከለክል ማናቸውም ነገር ከመካከላችን አስወግድልን፣ ይቅር በለን። በጌታ በኢየሱስ ክርስቶስ ስም አሜን። የዛሬው አርዕስት እንዴት ደስ ይላል! ኑ ይላል። እስቲ እሑድ ምንድን ነው? ዛሬን መኖር ይላል እሑድ። ከዛ ሰኞ ላይ በመጨረሻ ፊት ለፊት ይላል። ስለ መጨረሻ ጊዜ ነው የሚያወራው፣ ፊት ለፊት። ከዛ በኋላ ደግሞ ቆይ፣ በመጀመሪያ ዋናው አርዕስት ምንድን ነው? የዛሬው የዚህ ሰንበት ትምህርት ወደ ዘላለም ይላል። ከዛ በኋላ ዛሬን መኖር ተምረናል። ከዛ በኋላ በመጨረሻ ፊት ለፊትን ተምረናል። ከዛ ማክሰኞ ዕለት ደግሞ ሙሽራይቱን ተምረናል። እኛ ደግሞ ለዛች ለሙሽራው ሰርግ የተጠራን እንግዶች ነን። ከዛ በኋላ ደግሞ በጉን ተከተሉ ይላል። መከተል፣ በጉም መከተል። ዛሬ ደግሞ ኑ ይለናል። ኑ እነዚህን ጥቅሶች እናውጣና እናንብብ። እስቲ እነዚህን ጥቅሶች እናንብባቸው። ማቴዎስ 11 አራት ሰው ፈልጋለሁ። ማቴዎስ 11 ከ28 እስከ 30 ከዛ ኢሳያስ 55 ከአንድ እስከ 3 ከዛ በኋላ ዮሐንስ 6 37 እና 44 ከዛ በኋላ ደግሞ አንድ ሞር አራተኛ ራእይ 22 ቁጥር 17 እስከ 20 እነዚህን እናነባለን። እሺ፣
ዮሐንስን የማቴዎስን ያነባለሁ።
እሺ፣ አንብበው።
አሁን ላነበው?
አዎ፣ አንብብልን።
እሺ። እናንተ ደካሞች ሸክማችሁ የከበደ ኑ ሁሉ ወደ እኔ ኑ፣ እኔም አሳርፋችኋለሁ። ቀንበሬም በላያችሁ ተሸከሙ፣ ከእኔም ተማሩ፣ እኔ የዋህ በልቤም ትሑት ነኝና፣ ለነፍሳችሁም እረፍት ታገኛላችሁ። ቀንበሬ ልዝብ ሸክሜም ቀሊል ነውና ይላል።
አሜን፣ አሜን። እሺ፣ ሌላ ኑ ደግሞ እናነባለን። ኢሳያስ
55
ከአንድ እስከ 3
እናንተ የተጠማችሁ ሁሉ ወደ ውሃ ኑ፣ ገንዘብም የሌላችሁ ኑ ግዙ ብሉም፣ ኑ ያለ ገንዘብም ያለ ዋጋም የወይን ጠጅ እና ወተት ግዙ። ገንዘብን እንጀራ ላይደለ የድካማችሁንም ዋጋ ለማያጠግብ ነገር ለምን ትመዝናላችሁ? አድምጡኝ፣ በረከትንም ብሉ፣ ሰውነታችሁን በጮማ ደስ ይበለው። ጆሮአችሁን አዘንብሉ፣ ወደ እኔም ቅረቡ፣ ስሙ፣ ሰውነታችሁን በሕይወት ትኖራለች። የታመነችትን የዳዊትን ምሕረት የዘላለምን ቃል ኪዳን ከእናንተ ጋር አደርጋለሁ።
አሜን፣ አሜን። ይሄም ሌላ ቦታ እየሄዳችሁ ከምትባዝኑ፣ ሕይወት ላልሆነ ነገር ከምትባክኑ ኑ እና ከኔ ውሰዱ ይለናል አይደል? እሺ። ሌላው ደግሞ ዮሐንስ 6 37 እና 44 ዮሐንስ 6 37 እና 44
እሺ ዮሐንስ 6 37 እንዲህ ይላል አብ የሚሰጠኝ ሁሉ ወደ እኔ ይመጣል ወደ እኔ የሚመጣውን ፈጥቶ ወደ ውጪ አላወጣውም
44
የላከኝ አብ ከሳባው በቀር ወደ እኔ ሊመጣ የሚችል የለም እኔም በመጨረሻው ቀን አስነሳዋለሁ።
አሜን አሜን። እሺ ራእይ ደግሞ ራእይ 22
እኔ አነባለሁ።
እሺ ከ17 እስከ 20
እሺ 22 ከ17 እስከ 20 እንዲህ ይላል መንፈሱና ሙሽራይቱም ና ይላሉ የሚሰማም ና ይበል የተጠማም ይጥማ ይምጣ የወደደም የህይወትን ውሃ እንዲያው ይውሰድ በዚህ መጽሐፍ የተጻፈው የትንቢት ቃል ለሚሰሙ ሁሉ እኔ መሰክራለሁ ማንም በዚህ ላይ አንዳች ቢጨምር እግዚአብሔር በዚህ መጽሐፍ የተጻፉትን መቅሰፍቶች ይጨምርበታል ማንም በዚህ በትንቢት መጽሐፍ ከተጻፉት ቃሎች አንዳች ቢያጎድል በዚህ መጽሐፍ ከተጻፉት ከህይወት ዛፍና ከቅድስቲቱ ከተማ እግዚአብሔር እድሉን ያጎድልበታል። ይህን የሚመሰክር አዎን በቶሎ መጣለሁ ይላል። አሜን ጌታ ኢየሱስ ሆይና የጌታችን የኢየሱስ ክርስቶስ ጸጋ ከሁላችን ጋር ይሁን። አሜን
አሜን አሜን። ይህንን የሚመሰክር ማን እንደሆነ ለማወቅ ከፈለግን ራእይ አንድ ላይ መሄድ እንችላለን አይደል? ይህን የሚመሰክረው ራእይ ላይ ያለውን ዮሐንስ ራእይ የተባለውን ለዮሐንስ የገለጸለትን መልእክት ያመጣው ጌታ ኢየሱስ ነው። እመጣለሁ በቶሎ ሲለው እሱ ደግሞ ምን አለ? ና ጌታ ኢየሱስ ሆይ አሁን በቶሎ እመጣለሁ ሲል አሜን ጌታ ኢየሱስ ሆይ ና አለ። እና አሁን እዚህ የምንመለከተው እንግዲህ እግዚአብሔር ሁልጊዜ እንደሚጠራ የሰው ልጆችን ሁልጊዜ እንደጠራ አዳም እና ሔዋን በኤደን ገነት ከጠፉበት ጊዜ ጀምሮ ከወደቁበት ጊዜ ጀምሮ እግዚአብሔር የሰው ልጆችን ሁልጊዜ እየጠራ እንደሆነ እናቃለን። እነዚህን ሁሉ ጥቅሶች እንግዲህ ስናነብ ኑ ኑ ኑ ነው የሚለው። ወደ እሱ ባልሄድን ጊዜ ደግሞ እሱ ራሱ ወደኛ መጥቷል አይደለ? እሱ ራሱ ወደኛ መጥቷል። መጥቶ ተቅበዝብዘን ጠፍተን ከነበርንበት ባዝነን ከነበርንበት ሁሉ ወደ ራሱ እንደገና ለመጥራት ሰውን ሆኖ የባሪያውን መልክ ይዞ መጥቶ ፈልጎናል። እሱም መጥቷል እኛም ደግሞ ወደሱ እንድንመጣ ይፈልጋል። መሰሰንበት ትምህርታችንን ስናነበው እንደዚህ ይላል፣ ዛሬ በድጋሚ ኑ የሚለው ግብዣ ቀርቧል ይለና ያን የሚከተሉትን ጥቅሶች አንብቡ ይለናል። ያነበብናቸውን ማለት ነው። መንፈስ ቅዱስ ዛሬ ወደ ኢየሱስ ሊስበን ይፈልጋል። ኢየሱስ እስኪመጣ ድረስ ወደ እርሱ እንድንቀርብ ዛሬም ሆነ በየቀኑ በእርሱ እንድንኖር ይጋብዛል። ምላሽ ስንሰጥና ወደ እርሱ ስንቀርብ ልባችን ለስላሳ ሲሆን አእምሯችንንም ለእርሱ ስናስረክብ በዚች ምድር የመጨረሻ ምንም ያህል ብቁ ባንሆን እንደሚያስነሳን ስለምናውቅ ሰላም ይሰማናል። ብቁ ባንሆን የሚለው አተረጓጎሙ ተሳስቷል። ብቁ ባንሆን ሳይሆን የማይገባን ብንሆን እንኳን ተገብቶን ሳይሆን እግዚአብሔር ራሱ ወዶን ዋጋውን ሁሉ ከፍሎልን እኛ ለመዳን የሚያስፈልገንን ዋጋ ሁሉ ከፍሎ እንዲያው በነፃ ነው ጠጡ ይለናል። ኢሳይያስ ላይ ያነበብ ነው እንዲያው በነፃ ግን ለኛ ነው ነፃ የሆነው እንጂ ለሱ ዋጋ አስከፍሎታል። ሰማይን ባዶ አድርጎ አንድያ ልጁን እስኪሰጥ ድረስ አይደለም ይላል ዮሐንስ 3:16። ሁላችንም በቃላችን የምናውቀው እግዚአብሔር እንዲሁ ዓለምን ወዷልና እንዲሁ አንድያ ልጁን እስኪሰጥ ድረስ በእርሱ ያመነ ሁሉ እንዳይጠፋ የዘላለም ሕይወት ትሆንለት ዘንድ እንጂ። ስለዚህ እግዚአብሔር ሲጠራ ሲጠራን ወደ ራሱ ሲጠራን ሁሉንም አይደለ የዓለምን ሰው ሁሉ ነው የጠራው። ሰውን ሁሉ ነው የጠራው። እግዚአብሔር መርጦ ቀንሶ አይደለም። ሁሉንም ጠርቷል። ግን ለተቀበሉት ብቻ ነው ስልጣን የተሰጣቸው ልጆቹ እንዲሆኑ ማለት ነው። ለተቀበሉት ብቻ ስልጣን ሰጣቸው። የልጅነት ስልጣን። ስለዚህ ኢየሱስ ወደ እኔም የሚመጣውን ከቶ ወደ ውጭ አላወጣውም። በራሳችን ምንም ብቃት የለንም። ግን ወደ እሱ ከመጣን ጥሪውን ሰምተን ተቀረብን ወደ እግዚአብሔር ወደ ጌታ የትም አይጥለንም፣ አይተወንም። እሱ አይተወንም። ኢየሱስ አይጥልም ብለን እንዘምራለናል። አይጥልም፣ አይተወንም። ወደ እኔ የመጣው ወደ ውጭ አላወጣውም ብሏል። ሌሎች ከኢየሱስ ጋር ወደ መዳን ግንኙነት እንዲመጡ ከመንፈስ ቅዱስ ጋር የመስራት አጣዳፊነት ሊሰማን ይገባል። መንፈስና ሙሽራውም ና ይላሉ። የሚሰማ ደግሞ መምጣት ብቻ ሳይሆን ለሌላ ማስተጋባት አለበት። ና ይበል። ኦኬ። እኛ ኑ ስንባል ሰምተን ወደሱ ከመጣን መምጣት ብቻ ሳይሆን ሌሎችንም ደግሞ እንግዲህ ባለፈው ሳምንት እንደተማርነው ማለት ነው፣ ሌሎችንም የመሳብ ሌሎች ለሌሎች የመመስከር ለሌሎች የመናገር ኃላፊነት አለብን። ሌሎችንም ማስተጋባት አለብን። ይሄን ድምፅ ኑ እያለን ማለት ነው። የተጠማ ይመጣል፣ የወደደም የሕይወት ውሃ እንዲያው ይወስዳል። ግብዣው እንደ ጸጋ ስጦታ በነፃ የሚቀርብ ነው። ወደ ሕይወታችን ስናስገባው እና በልባችን በአይምሯችን በነፍሳችን እና በኃይላችን ሁሉ ስንወደው ዘዳግም ላይ እንደሚነግረን 6:5 ላይ ዛሬም ይሁን ለዘላለም ሕይወታችን ይለወጣል። ኢየሱስ ወደ እርሱ እንድንመጣ እንደሚጋብዘን ሁሉ በመጽሐፍ ቅዱስ ውስጥ ያሉት የመጨረሻዎቹ ቃላት ይህንን ተስፋ ይሰጡናል። አዎን በቶሎ እመጣለሁ ይላል። አሜን ጌታ ኢየሱስ ሆይ ና። ራእይ 22:20 የሚመጣው እንዴት ባለ ፍጥነት ነው! ከኛ እይታ አንጻር አይኖቻችን በሞት እንደተዘጉ ቀጥሎ የምናውቀው ነገር የክርስቶስ መመለስ ይሆናል። ሕይወታችን ምን ያህል በፍጥነት እንደሚያልፍ ስንመለከት ኢየሱስ ለእኛ በፍጥነት የሚመለስ እንደዚያ ነው። ሕይወት ትርጉም እንዳጣ የሰው ሕይወት ምንድን ነው ይላል አይደለ ዳዊት። ይህ ሰውን ልጅ ታስበው ዘንድ ምንድን ነው? ዛሬ ታይቶ እንደ ሜዳ ሳር ወይም እንደ ሜዳ አበባ ዛሬ ታይቶ ነገ የሚረግፍ ነው። ይህ ሰውን ልጅ ታስበው ዘንድ ምንድን ነው? ስንቱ አለው ብላችሁ ቆም ያለው ብላችሁ በህይወት ገና ብዙ አመት እኖራለሁ ብላችሁ ልታስቡት የማትችሉበት ሁኔታ ነው የሰው ህይወት። መቼ እንደምንሞት አናቅ፣ መቼ ምን እንደሚሆን አናቅ። በፍጥነት ብቻ አመታቱ ሲያልቅ ይሆን ሰንበት ትምህርት ጀምረን በምን ጊዜው እንዳለቀ እኔ ግርም ይለኛል። ጊዜ በጣም ይሮጣል። የጌታ ኢየሱስን መምጣት ደግሞ እንደዛው ነው። በፍጥነት ነው የሚመጣው። በፍጥነት ይመጣል። እመጣለሁ ብሏል። እመጣለሁ ብሏል። ምናልባት በትንሣኤ የመጀመሪያ ሀሳባችን ዋው ጌታ ሆይ መምጣት በእርግጥም ቅርብ ነበረ የምን ሊሆን ይችላል። በእርግጥ አሁን ግን በመስታወት ውስጥ እንዳለን በድንግዝግዝ እናያለን፣ ግን በዚያን ጊዜ ፊት ለፊት እናየዋለን። በመጠበቅ መታከታችን ያቆማል። ይህንን ፍላጎት በእምነት በእግዚአብሔር ፍቅርና በቸርነቱ በመታመን ሁልጊዜ በፊቱ ሕያው አድርገው ይጠብቁት። ጌታ ኢየሱስ እባክህ ና። እምነታችን እንዲጸና እምነታችን ላዳነንና ለእኛም በቶሎ ለሚመጣው ለእርሱ ሙሉ በሙሉ ራሳችንን እንድናስረክብ እንዲያስችለን እንጸልይ ይላል። በጣም ደስ የሚል ስለሆነ ነው ሁሉንም የሚያነበብኩት። ይኸው ነው ሰንበት ትምህርታችን። እንግዲህ የምንናፍቀው የምንጓጓለት የምንተጋለት አምላካችን በቶሎ ይመጣል፣ እኛንም ደግሞ ወደ ራሱ ይወስደናል፣ ኑ ይለናል ሁልጊዜ። ሌላ ላነበው የምፈልገው ጥቅስ ሰንበት ትምህርታችን ላይ ያልተጠቀሰ የራእይ ላይ ራእይ 3 ላይ ለዶቅያ ቤተክርስቲያን የተነገረው ላነበው ፈልጋለሁ። ቁጥር 20 ላይ እንደዚህ ይለናል፣ ይሄ የእግዚአብሔር ጸባይ ነው። የእግዚአብሔር ጸባይ ነው፣ የእኛም ጸባይ ሊሆን ይገባል። እነሆ በደጅ ቆሜ አንኳኳለሁ፣ ማንም ድምፄን ቢሰማ ደጁንም ቢከፍትልኝ ወደ እርሱ እገባለሁ፣ ከእርሱም ጋር እራት እበላለሁ፣ እርሱም ከኔ ጋር ይበላል ይለናል። ሁልጊዜ ቆሚያ አንኳኳለሁ። ይሄ የሰራው ማንነታችንን ሰውነታችንን ከፍቶ መግባት አቅቶት ነው? አይደለም። ከፍቶ መግባት አቅቶት ሳይሆን ፈቃዳችንን ይፈልጋል፣ እንድናስገባው ይፈልጋል፣ እንድንፈቅድለት ይፈልጋል። ስለዚህ ሁልጊዜ ቆሞ ያንኳኳል። ለከፈተለት ሰው እራት ከሱ ጋር በላለሁ። እንግዲህ እራት አብራችሁት የምትበሉት ሰው ምን አይነት የተለየ ሰው እንደሆነ እናውቃለን አይደል? ዝም ብሎ ከማንም ጋር እራት አይበላም። የተለየ ሰው ነው እራት የሚጋበዘው። እንደዛ የተለየ ግንኙነት ከኛ ጋር ሊኖረው ይፈልጋል እግዚአብሔር። ክፈቱልኝ፣ በራ የልባችሁን በር ክፈቱልኝ፣ ፈቃዳችሁን ስጡኝ ይለናል። ስለዚህ ዛሬ እኛን ኑ እንደሚለን ና ጌታ ኢየሱስ ሆይ ሰውነቴን፣ ማንነቴን ተቆጣጠር፣ ማንነቴን ግዛ፣ ማንነቴን አንተ ተጠቀምበት፣ ሁለንተናዬን ተቆጣጠረው፣ አነጋገሬን፣ አስተሳሰቤን፣ ሁለንተናዬን ለአንተ ሰጣለሁ ልንለው እና ወደ ህይወታችን ልንጋብዘው ይገባል። ይሄ የየዕለት ትላንትና እንደተነጋገርነው የየዕለት እርምጃ ነው። አንድ ቀን አድርገነው አንድ ቀን የምንተው አይደለም። የየዕለት ለበየቀኑ ምግብ እንደምንበላ፣ በየቀኑ ውሃ እንደምንጠጣ፣ በየቀኑ እንደምንተኛ፣ በየቀኑ እንደሚያስፈልጉን ነገሮች፣ ይሄም ትልቅ የህይወት አስፈላጊ ነገር ነው። ይህን ብዬ ላብቃ። ጥያቄ ሀሳብ ላላችሁ ጊዜ ይሰጣለሁኝ። ተጨማሪ ሀሳብ ጥያቄም ካለ እንስማ።
እኔ ጥያቄ አለኝ እህቴ ማዛ።
እሺ ጋሽ እንግዳው
ጥያቄ በማቴዎስ 8:11-28-30 ባነበብ ነው ነው ሸክማችሁ የከበደ ወደ እኔ ነው እኔ ያሳርፋቸዋለሁ ብሎ እፎይ በሉ ተቀመጡ እንግዲህ በቃችሁ አላለም። ነገር ግን ቀጥሎ ቀንበሬን ተሸከሙ፣ ቀንበሬ ቀላል ነው ልዝብም ነው ይላል። ሁለት ጥያቄ ነው ያለኝ። አንደኛ የእኛ ሸክም ምንድን ነው? የእግዚአብሔር ቀንበር ምንድን ነው? ከኛ ሸክም የእግዚአብሔር ቀንበር የሚቀልበት ምክንያት ምንድን ነው የሚሉ ሁለት ጥያቄዎች ነው ያሉኝ።
እሺ እግዚአብሔር ይባርክሽ። ለጉባኤ የቀረበ ጥያቄ ነው። በዚህ ጥቅስ ላይ በማቴዎስ 11:28-29 ላይ እና 30ም ብንጨምረው ምንም አይደለም። አዎ እስከ 30 28 እስከ 30 ባለው ላይ ምን ይመስላችኋል? የኛ ሸክም ምንድን ነው? የእሱ ደግሞ ቀንበር ምንድን ነው? ለምንድን ነው የኛ የከበደውና ያደከመን የእሱ ደግሞ የለዘበ የሆነልን? እስቲ ሀሳብ ጥያቄ። እሺ ባንቺ የመጀመሪያ ከዛ ፓስተር አባይ
እሺ ፓስተር አባይ
ተቀጥል። እሺ መልካም ነው። እንግዲህ ፋሽንግዳው የጠየቀው እንድንማርበት እንድናስተውለው እንጂ ከሱ የተሰወረ አይመስለኝም። እና ሸክማችን እኛን ያደከመን ኢየሱስን የተረዳው እናንተ ደካሞች ሸክማችሁ የከበደ ወደ እኔ ነው እኔ ያሳርፋችኋለሁ። ያ ማለት እንግዲህ እኛ ኃጢአተኞች ስለሆን ኃጢአት ደግሞ እጅግ ተሸክመን እኛ ልናርፍበት የማንችል ያጠፋን የሚችል ኃይል ስለሆነ እናንተ በራሳችሁ ልትወጡት ስለማትችሉ ወደ እኔ ኑና የእናንተን ሸክም እኔ እሸከማለሁ እናንተ ደግሞ ነጻ ትሆናላችሁ ታርፋላችሁ እያለ ነው። ሌላው ደግሞ ቀንበሬን ተሸከሙ ሲል ቀንበር እንግዲህ እንደምናውቀው የአገልግሎት ዕቃ ነው። ሁለት በሬዎች ቀንበር ተጭነው ትልቅ ስራ ይሰራሉ በጋራ። ክርስቶስ ደግሞ በእኛ ላይ ሊያስቀምጥ የፈለገው ቀንበር አገልግሎት ከባድ አይደለም። ለዚህም ነው ቀላል ነው እያለ ይናገራልና በክርስቶስ ሆነን የሱን ስራ ስንሰራ ቀላልና ልንወጣው በምንችል ሁኔታ ያን የጸጋ ስጦታ ተቀብለን እንድናገለግለው ስለሚፈልግ ነውና የኔን አገልግሎት ተቀበሉና ስራውን ስሩ እያለናውና ይሄ ነው ሁለቱንም ለማናገር የሞከርኩት። አመሰግናለሁ።
አሜን አሜን። ፓስተር አባይ እግዚአብሔር ይባርክ። እሺ ባንቺ።
እሺ በእውነቱ ሲሆን የኛን ቀንበር ተሸክሞ በቀራንዮ ላይ ሄዷል። እሱ ከባዱን የተሸከመ እሱ ነው። እኛ ግን ቀላል ነው ያለው ቀንበሩ ምንድነው? አሁን ለምሳሌ እኔ ብዙ ጊዜ አባባ ሲሰርክ ሰማለሁ ጠንካራ የሆነውን በሬ ከባዱን ቀንበር ያደርጉና አዲስ ለመጣው ቀለል ያደርጉና ሁለቱ አብረው እንዲሄዱ ያደርጋል። ማስተካከያ ነው። እና ዋናውን ቀንበር የተሸከመልን ክርስቶስ ነው በቀራንዮ ላይ አልፎታል። ያንን አልፎታል እሱ። እኛ ግን በኃጢአት ውስጥ ስንጨማለቅ ስንነሳ ስንወርቅ ያ ቀላል ቀንበር ክርስቶስን ከተከተን ከሱ ጋር አብረን ቀንበራችንን ከተሸከም እሱ ነው ብዙን የሚሸከምልን። እኛ አንሸከምም። ምንድነው? ማመን ብቻ ነው። ሌላውን ሁሉ ተሰቃይቶ ኃጢአታችን ሁሉ ያዳነን አባት ነው። ስለዚህ ነው ቀንበር የሚለው እኔ ማስተውለው። እና እግዚአብሔር የተሸከመው ሁሉን ኃጢአታችንን የተሸከመ እኛ እሱን ለመከተል የኛ ቀንበር ምንድነው? እሱን መከተል ነው። አንችልም፣ ኃጢአተኛ ስለሆን አንችልም። ስለዚህ ነው የኔ ቀንበር ቀሊል ነው ብሎ የጠራን። ዘሽት ነው
ትንሽ ለሰማ።
እሺ
ልክ ነው። በተለይ በዚያ ዘመን የነበረው ቀንበር እርግጥ የዕለት ኑሮ አለ። ያም ሆኖ ግን ከሁሉ በላይ የከበደው ቀንበር የነበረው የወግና ባህል ቀሳውስቱ በሕዝቡ ላይ ሲጭኑት የነበረው ሕግ መጽሐፍ ቅዱሳዊ ያልሆነ ሕግ ራሳቸው የፈጠሯቸው ሕግጋት ለሕዝቡ እጅግ ታላቅ ሸክም ነበር። የጤና ጉድለት አይደለም፣ የእርሻ ችግር አይደለም፣ ከሁሉ በላይ የእምነት በእምነት በኩል የሚመጣ የነበረው ሸክም እጅግ 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 አስከፊ ነበር። ጌታ ኢየሱስ ደግሞ ከዛ እንዲገላገሉ ነው ወደኔ በኔ እመኑ በኔ እረፉ ሰላምን እሰጣችኋለሁ እረፍትን እሰጣችኋለሁ የኔ ቀንበር እኔ የማሸክማችሁ ፍቅርን ነው። እኔ የማሸክማችሁ ሰላምን ነው። እኔ የማሸክማችሁ እረፍትን ነው። ያንን እረፍት ያገኘ ሰው ደግሞ ያንን እረፍት የሚሰጥ እንዳለ ለሌሎች ሄዶ ቀንበራችሁ የከበዳችሁ ኑ፣ ቀንበራችንን ከኛ ወስዶ የእሱን ቀንበር ለእኛ የሚሰጠን ሰላምን የሚሰጠን እረፍትን የሚሰጠን ጤናን የሚሰጠን ወደ ክርስቶስ እንሂድ ብሎ ደግሞ ያንን መልእክት ለሌሎች ያስተላልፋሉ። ስለዚህ ቀንበሩ በጣም ከባድ የሆነ ሸክም በዛን ዘመን የነበረው የቤተ ክህነት ሸክም የጌታ ኢየሱስ ቀንበር ደግሞ ሰላም እረፍትና ፍቅር ነው። ዜስ
አሜን አሜን። ሌላ የሚጨምር ሰው አለ? እሺ፣ ይህን ጥቅስ ላንብብና ወደ ጋሽ እንግዳው መለሳለሁኝ። ሮሜ ምዕራፍ 5 ላይ ከቁጥር 6 ጀምሮ እንደዚህ ይላል፣ ገና ደካሞች ሳለን ክርስቶስ ዘመኑ ሲደርስ ስለ ኃጢአተኞች ሞቷልና፣ ስለ ጻድቅ የሚሞት በጭንቅ ይገኛልና፣ ስለ ቸር ሰው ግን ሊሞት እንኳ የሚደፍር ምናልባት ይገኝ ይሆናል። ነገር ግን ገና ኃጢአተኞች ሳለን ክርስቶስ ስለኛ ሞቷልና እግዚአብሔር ለኛ ያለውን የራሱን ፍቅር ያስረዳል ይለናል። ትልቁን ሸክም ትልቁን ቀንበር ጌታ ኢየሱስ ሰብሮታል። ሌላውም ደግሞ ብዙ ነገር ነው የሰበረው ጌታ ኢየሱስ። ኃጢአትን ብቻ ሳይሆን በእኛ በሰዎች መካከል የነበረውንም ልዩነት ከእግዚአብሔር ጋር የነበረንን ልዩነት ያን ሁሉ ቀንበር ሰባብሯል እና በነፃነት በድፍረት በጸጋው ዙፋን ፊት እንድንቀር መንገድን ከፍቶልናል። አሁን ደግሞ እግዚአብሔር ቀኝ ደግሞ ተቀምጦ ይማልድልናል። ለእኛ የሚያስፈልገንን ይከብደን እና ልናደርገው የማንችለው የነበረው ነገር አርቆልናል። አሁን እኛ የምንጨምረው ነገር ምንድን ነው? በእምነት መቀበል ብቻ ነው። ያንን የራሳችንን ሸክም አራግፈን በእምነት ደግሞ የእሱን ጽድቅ መዳንን በነፃነት በእግዚአብሔር ፊት መቅረብን እነዛን ነገሮች እንድንላበስ እና እንድንለማመድ ነው የሚፈልገው። በኃጢአታችን ምክንያት እንዳንጨነቅ ይቅር የሚለን ብንናዘዝ በኃጢአታችን አይደለም ኃጢአታችንን ከአመፃ ሁሉ ሊያነፃን የሚችል በእግዚአብሔር ቀኝ የተቀመጠ አማላጅ አለን። እኛንም ሁሉ እንኳን ወደዛ ወስዶ ያስቀመጠን ከራሱ ጋር። ይህን ነው የምጨምረው። እሺ ጋሽ እንግዳው የምትጨምረው ነገር ካለ?
ምንም የምጨምረው ነገር የለኝም። እኔ ብናገር እናንተ ያላችሁትን መድገም ነው እንጂ በደንብ አብራርታችሁታል። እግዚአብሔር ይስጣቸው። የምጨምረው ነገር የለኝም።
አሜን አሜን። ይህን ጥያቄ ስላመጣ ደግሞ እግዚአብሔር ይባርክ አንተንም። እሺ ሌላ ሀሳብ ጥያቄ፣ ኑ በሚለው ላይ ኑ ኑ፣ እኛ ደግሞ ና ጌታ ኢየሱስ ሆይ ና በምንለው ላይ ሀሳብ ጥያቄ። ሀሳብ ጥያቄ ኑ የሚለው መጽሐፍ ቅዱስ እግዚአብሔር ብቻ ነው ኑ የሚለው? እስቲ ልጠይቅን። እግዚአብሔር ብቻ ነው ኑ የሚለው?
ሰይጣንም በበኩሉ ኑ ይላል።
ዓለምም ስጋም ኑ እያለ ይጎትታል አይደል?
አዎ። እና የታላቁ ተጋድሎ ስለተባለ የምንጎተተው በሁለት በኩል ነው። ነገር ግን ምርጫ አለን፣ የትኛውን ለመከተል እንደምንፈልግ። ደግሞ ለመከተል የሚያስችለን እግዚአብሔርን ተጠማጥመን ቃሉን እያጠናን የመንፈስ ቅዱስን እርዳታ ስንጠይቅ እናሸንፋለን እንጂ ኑ የሚለው እግዚአብሔር ብቻ አይደለም። ሰይጣንም በተለያየ ሁኔታ እንዲያውም በሚያመስጉመጅ በሚመስል ቀላል በመሰለ መንገድ ያታላል። ለዚህ ነው ብዙ ሰዎች እግዚአብሔርን በመከተል ፋንታ ሰይጣንን የሚከተሉት። ቀላል ነው፣ ብዙ ነገር ያስጎመጃል፣ ከፊታችን ላይ ነው ያለው። ተስፋው ግን ከፊታችን ላይ በመጽሐፍ ቅዱስ ቢነገርም ለወደፊቱ ነው የመዳናችን። የዚህ ዓለም ጥቅም ግን ፊታችን ላይ ነው እና ያስጎመጃል። ያች ፍሬዋ ሔዋን እንዳስጎመጀቻት ብዙ የሚያስጎመጅ ነገር አለ እና ውጤቱን ሳናይ በዚያ በዕለቱ ጥቅም ተጎተን የሰይጣንን ጥሪ ሳናውቀው፣ ሰይጣን እከተላለሁ ብሎ የሚከተል የለም። ነገር ግን ሳናውቀው ጥሩ እየመሰለን የሚጠቅመን እየመሰለን እንታለላለን። ጥያቄሽን ለመመለስ እግዚአብሔር ብቻ አይደለም ኑ የሚለው ሰይጣንም ይበተጉታላ። እግዚአብሔር ይስጥልኝ።
በጣም በጣም ብዙ ግብዣ ይቀርብልናል። ብዙ ግን መምረጥ ደግሞ እግዚአብሔር ምርጫ ኃይልን ሰጥቶናል። እኛም ደግሞ እንድንመርጠው ይፈልጋል። ሲያንኳኳ በር ላይ ቆሞ መግባት አቅቶት ሳይሆን በልባችን በር ላይ የሚያንኳኳ እንድንመርጠው ይፈልጋል። ስለዚህ የምርጫ ኃይልን ለሰው ልጆች ሁሉ ሰጥቷል እንጂ ሁሉንም ይሄው ውድ የሆነውን ዋጋ ከፍዬ በግድ የኔ መሆን አለባችሁ አላለም። ውድ የሆነውን ዋጋ ከፍሏል። ግን አሁንም ቢሆን የእኛ ምርጫ ይጠይቃል። ይህን ጥቅስ ላንብብ ደግሞ ዮሐንስ 4 ላይ ከሰማርያዋ ሴት ጋር ሲያወራ ጌታ ኢየሱስ እንደዚህ አላት። ቁጥር 13 ላይ ኢየሱስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱም ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ከአንዳንድ ንግግሮች ከጌታ ኢየሱስ ጋር ካሉ አራምባና ቆቦ ከሚመስሉ ንግግሮች አንዱ ነው። እሱ የሚያወራው ሌላ፣ እሷ የምታወራው ሌላ። መጨረሻ ላይ እስኪገናኙና ሮጣ ወደ መንደሯ እስክትሄድ ድረስ የሚያወራው ነገር እስኪገባት ድረስ የሚያወሩትን ስታዩ የሚግባባ አይመስልም። ጌታ ኢየሱስ ሊሰጣት የሚችለው ትልቅ ነገር እንዳለ ሲነቃት ይቺ ሴት የምታወራው ስለሚጠፋው ነገር ነበር፣ ስለሚጠፋው ውሃ፣ ዛሬ ተጠጥቶ እንደገና ደግሞ ስለሚጠማው። ስለ እሱ አልነበረም እሱ የሚያወራው፣ ስለ ህይወት ውሃ ነበር የሚያወራው፣ ስለ ህይወት ውሃ። እና በዙሪያችን የሚጠሩን አይተናቸው ተደስተንባቸው እንደገና ሌላ የሚያስደስት ነገር አይረካም እኮ የሰው መንፈስ አይረካም። ሁልጊዜ እንደተንከወከው ነው። በቃ ካገኘው ነገር የበለጠ ለማግኘት እንደፈለገ ነው። አሁን ዊኬንድ ለምሳሌ ቅዳሜና እሑድ አርብ ብትሰሩ ስራ ብዙ ገንዘብ ነው የምታገኙት። መስሪያ ቤቱ ራሱ ሽፍት ዲፍረንሻል እያሉ የሚጨመር ብር አለው። በቃ የሚያስጎመጅ ነገር አለው። ሁሉ ነገር ገበያ፣ ቅዳሜ ሴል፣ የቅዳሜ ሴል፣ የዊኬንድ ሴል፣ በጣም የሚጋብዝ ብዙ ጥሪ አለ በዙሪያችን የሚያንኳኳ። ምርጫው ግን የየራሳችን ነው። እግዚአብሔር የሚከብርበት ወደ ሰማይ የምደርስበት ምርጫ የቱ ነው ብለን ማሰብና ትክክለኛ ውሳኔ መወሰን የእያንዳንዳችን ኃላፊነት ይሆናል ማለት ነው። ስለዚህ እንደዚህ ጌታ ኢየሱስ ፈልቆ የማያልቅ ተጠጥቶ እንደገና የማያስጠማ ሕይወት ሊሰጠን ሲፈልግ እኛ በሚጠፋ ነገር ላይ ጊዜያችንን እና ሀሳባችንን አናጥፋ። ለመኖር በሚያስፈልገን ልክ ጳውሎስ እንደሚለው እንበላው እና እንጠጣው ምለብሰው ካለ ይበቃኛል እንዳለው የዚህን ዓለም ነገር ውስጥ ሳይዘን እና ለጌታ ጊዜ ሳይኖረን ህይወታችንን ለማየት ጊዜ ሳይኖረን እንዳንጠፋ ሁልጊዜ የእግዚአብሔርን ጥሪ ለመስማት ጆሮአችን የተከፈተ ሊሆን ይገባል። የመጨረሻ ሀሳብ ጥያቄ ካለ ጠይቃለሁ። እ እሺ እግዚአብሔር በሰማነው እንድንኖር እሱ ኑ ሲለን ጆሮአችን ሁልጊዜ ለሱ ድምጽ የተከፈተ እንዲሆን እኛም ሌሎችን ኑ ብለን የምንጋብዝ ህይወታችንም የሚጋብዝ እኛ ያለን ነገር ሰማይን የሚያንጸባርቅ እንዲሆን ሰዎች ሲያዩን ሲሰሙን የተለየን የሰማይ ዜጎች የሰማይ አምባሳደር ሆነን መመላለስ እንድንችል ለሌሎች የሚጋብዝ ህይወት መኖር እንድንችል እግዚአብሔር ሁላችንንም ይርዳን እንጸልይ። ቅዱስና ማርያም ሆንክ ቸር አባታችን ጅጋር ከና መሰግናለን በእኛ ላይ ስለበዛው ምረት በእኛ ላይ ስለበዛው ትግስት ጌታ አባቱ የስንወድቅ ስንነሳ አንተ ግን ሁልጊዜ ከኛ ጋር ስላለ አንስተህ አቁመህ ልትይዘን ቀንበራችንን ሁሉ ልትሰብርልን ያንተን ቃል የሆነውን ቀንበር ልታሸክመን ከኛ ጋር አብረ ደሞ ልትጓዝ ከጎናችን ሆነ እግዚአብሔር አባቱ ለዚህ ወስለጠራህን እጅጋር ከና መሰግናለን። ጆሮአችን ሁልጊዜ ለጥሪ የተከፈተ ልባችንም ደሞ ለጥሪ ጌታ ሆይ ሁልጊዜ የተከፈተ እንዲሆን ጌታ አባቱ ያንተ እንደምትፈልገውና እንደምትወደው እንድንመላለስ እንድንኖር ያንዳንዳችን እንድትረዳን እንጸልያለን። ዛሬ በዚህ ስፍራ የተገኘነውን ልጆችን ሁሉ የወከልናቸውን ቤቶች ቤተሰቦች ተዳሮች ሁሉ ጌታ ሆይ እንድትባርክልን በመንፈስ ጌታ በእያንዳንዳችን ህይወትና ቤት እንድትገባ ወደ የተዳሮቻችን ወደ ልጆቻችን ህይወት ሁሉ እንድትገባ ጌታ አባቱ ፈቃዳችን ሁሉ ላንተ የተገዛ እንዲሆን እንጸልያለን። ፈቃደ በእያንዳንዳችን ይከናወን ጌታ አባቱ ያንተን ኑ እንደምትለን እኛም ደግሞ ዛሬ እናናለን የተዘጋጀ ህይወት ስጠን ጌታ አባቱ ስትመጣ በደስታ ከመቀበሉ የነው ስንጠብቀው የነበረ ጌታችን በመምጣቱ በማዳኑ ደስ ይበለን ከሚሉት መካከል እያንዳንዳችን እንድንሆን የየቀን እርምጃችን ሁሉ ካንተ ጋር እንዲሆንልን እንጸልያለን። በደል አጥያታችንን ጌታ ሆይ ድካማችንን ስንፍናችንን ይቅር ብለህ ዛሬ ጸሎታችንን ስማን የሰማነው ደግሞ በልባችን ውስጥ ይቆይልን በጌታ በኢየሱስ ክርስቶስ ስም አሜን አሜን። ተባረኩ።
አሜን አሜን አሜን። እግዚአብሔር ባርክሽ ስማዛ ጸጋውን ያብዛልሽ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። እንዲሁም ተጨማሪ ሐሳብ በመስጠት ጥያቄን በመጠየቅ በማንበብም የተባበራችሁ ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ። እኛም እንደተማርነው ኑ ያለንን ጌታ እና ብለን ጋብዘን ከሱ ጋር እንድንጓዝ እግዚአብሔር አምላክ ይርዳን። እንግዶች ከቤታችን ኑ ብለን ስንጠራቸው ደስ ብሎ እንደምንቀበል እግዚአብሔርም ኑ ብሎ ሳለና ብለን ደግሞ በደስታ ተቀብለን ጉዟችንን ከሱ ጋር እንድናደርግ ጌታ አምላክ ይርዳን። ሁላችሁም እንኳን ደህና መጣችሁ ላለሁኝ ከዚህ ቀጥሎ እታችን ዘመናዊ ታደለ በዝማሬ ታገለግለናለች። እንኳን ደህና መጣሽ ጊዜውን ላንቺ ሰጣለሁ ጌታ ይባርክሽ።
አሜን። ለእግዚአብሔር ክብር ዘምራለሁ።
ዛሬም በሰላም ገብቼ ነገን ተስፋ የማደርገው በሞትና በትንሳኤው በድሉ በመቆሜ ነው። እምነት ተስፋ የማደርገው በሚያስረግጠኝ ኃይል ነው። በዚህ ሁሉ የተረዳሁት ጌታ ኢየሱስ ፍቅር ነው። እግዚአብሔር በኔ ላይ አላማው ፍቅር ነው። ተመስገን ከማለት ሌላ ምን ልበለው። አባዬ በኔ ላይ አላማው ፍቅር ነው። ተመስገን ከማለት ሌላ ምን ልበለው። ውዴ እንዳው በኔ ላይ አላማው ፍቅር ነው። ተመስገን ከማለት ሌላ ምን ልበለው። በጌታ ውስጥ በመኖሬ ብዙ ነገር አይቻለሁ። መራብንም መጥገብንም ሁሉንም በልሶ አልፌያለሁ። ይኸው በድሉ ላይ ቆሜ ድልን ከሩቅ አየዋለሁ። በከበረው በኢየሱስ ሁሉን ማሸነፋለው እግዚአብሔር በኔ ላይ አላማው ፍቅር ነው ተመስገን ከማለት ሌላ ምን ልበለው ሌላ ምን ልበለው እስራቴንም በጣቶ ቀንበሬን ሰባብሮ ጥሏል ታላቁን ስራ በሕይወቴ ይኸው ሊሰራ ጀምሯል ለምን ወደደኛል ልም ጌታዬ እጅግ ወዶኛል ጽድቄ የመርገም ጨርቅ ነው ፍቅሩ ግን ዛሬም ይዞኛል አባዬ በኔ ላይ አላማው ፍቅር ነው ተመስገን ከማለት ሌላ ምን ልበለው ሌላ ምን ልበለው የሚጠብቀኝ አይተኛም ብርቱ ነው አያንቀላፋም ሰማይን ምድርን የሰራ በማንም እጅ አይረታም በስሙ ውስጥ ስልጣን አለው እሳት ከሰማይ ያወርዳል አሸናፊ ነው ዘላለም በክብሩ ዙፋን ይኖራል ውዴ እንዳው በኔ ላይ አላማው ፍቅር ነው ተመስገን ከማለት ሌላ ምን ልበለው ሌላ ምን ልበለው እግዚአብሔር በኔ ላይ አላማው ፍቅር ነው ተመስገን ከማለት ሌላ ምን ልበለው ሌላ ምን ልበለው አባዬ በኔ ላይ አላማው ፍቅር ነው ተመስገን ከማለት ሌላ ምን ልበለው ሌላ ምን ልበለው ውዴ እንዳው በኔ ላይ አላማው ፍቅር ነው ተመስገን ከማለት ሌላ ምን ልበለው ሌላ ምን ልበለው እግዚአብሔር በኔ ላይ አላማው ፍቅር ነው ተመስገን ከማለት ሌላ ምን ልበለው ሌላ ምን ልበለው
አሜን
አሜን አሜን አሜን እግዚአብሔር ባርክሽ ዘመነ ጸጋውን ያብዛልሽ አንቺን በተሰሽንም እግዚአብሔር አምላክ ይባርክ አሜን ምስጋና ብቻ ከኛ የሚሻው የሚፈልገው ሁሉን የሚያደርግ አምላካችን አባታችን ምስጋና ይድረሰው ለዚህ ዝክሩም ዝማሬ እግዚአብሔር እናመሰግናለን ተሻሁን ወደ ቃሉ እንሄዳለን ፓስተር በየነ እንኳን ደህና መጣ ጊዜው ላንተ ሰጣለሁ ጌታ ይባርክ
እሺ እግዚአብሔርን አመሰግናለሁኝ በመስመር ላይ ያላችሁትን ሁላችሁንም እንኳን ደህና መጣችሁ እንላለሁኝ ባለፈው ያየነው አንደኛ ሳሙኤል ምዕራፍ 16 ነበረ ዳዊት እንዴት አድርጎ ወደ ቤተ መንግስት እንደገባ እንትና ሳውል የመንፈስ ጭንቀት አፈጣይቶት ነበረ በዚህን ጊዜ ይህንን ያሰባሉ ሰዎች ዳዊትን ማነፋ ኦል እንደመከሩት እናነባለን ምን ብሎ ይመክሩታል አንድ ጥሩ አድርጎ በገና የሚደረድር ሰው አለ ይህ ሰው መጥቶ በገና ከደረደረልህ እና ይህም ሙዚቃ ከተማ ይሻላል ብለው መከሩት ጠርቶ አስመጣው እውነትም በጣም ግሩም የሆነ በገና ደርዳሪ እና ዘማሪ ነበረ ሳኦል በጣም አድርጎ ወደደው እንዳውም ወደ አባቱ ልኮ ይሄ ሰው ከኔ ጋር መኖር አለበት ወድጄዋለሁ እንዳለው እዛ ተነስተን ሙዚቃ ምን ያህል ተጽዕኖ በሰሚዎቹ ህይወት ውስጥ እንደሚያሳድር አይተን ነበረ ዛሬ ደግሞ 17ኛውን ምዕራፍ እንመለከታለን አንደኛ ሳሙኤል ማለት ነው ዛሬ ሬሳችን ዳዊትና ድንክየው ጎልያድ እንግዲህ ግዙፉ ጎልያድ ይላል ብላችሁ ጠብቃችሁ ከሆነ ተሳስታችኋል ግዙፍ አይደለም አጭሩ ጎልያድ ብየዋለሁ ዳዊትና አጭሩ ጎልያድ ይላል እዚህ አንደኛ ሳሙኤል 16:7 ላይ እግዚአብሔር ግን ሳሙኤልን መልኩን ወይም ቁመቱን አትይ እኔ ንቀዋለሁና እግዚአብሔር የሚያየው ሰው እንደሚያይ አይደለም ሰው የውጭውን ገጽታ ያያል እግዚአብሔር ግን ልብን ያያል አለው ይላል በብሉይ ኪዳን ውስጥ ታዋቂ ጦርነቶች በሁለት ሀገሮች መካከል የተደረጉ ጦርነቶች አልነበሩ ነገር ግን በሁለት ግለሰቦች መካከል የተደረገ ጦርነት ነው እነዚህ ሁለቱ ግለሰቦች ዳዊትና ጎልያድ ይባላሉ አሁን እስኪ ባይኔ ህሊናችሁ እነዚህን ሁለቱን ሰዎች እንድትቃኙልኝ ይፈልጋለሁ እግዚአብሔር ዳዊትን ለንጉስነት ከመቀባቱ በፊት ለሳሙኤል ምን ብሎት ነበር ሰው ፊት ያያል እግዚአብሔር ግን ልብ ያያል ብሎ ነግሮት ነበር እኛ ሰዎች ስለሆን የሰዎችን ውጫዊ ገጽታ ነው እናየው በውጫዊ ገጽታቸው ላይ እናተኩራል ውጫዊ አካላቸውን ወይም ተክለ ሰውነታቸውን ብቻ በማየት ልንንቃቸው ልንወዳቸው ልናከብራቸው ልናዋርዳቸው እንችላለን ውጫዊ ማንነታቸውን አይተን ልንፈርድ እንችላለን ጎልያድ ከውጭ ስታይ ሰውን ለማስፈራራት ወይም ለማሸማቀቅ የሚያበቁ ብዙ ብዙ ነገሮች ነበሩት ዳዊት ግን የተለየ ችሎታ የተሰጠው ሰው ነበር ሰዎችን ይሁን ሁኔታዎችን ከውጪ በሚታዩ ነገሮቻቸው አይመዝናቸው ግዙፍ የሚባለውን ሰው ሲያይ ዳዊት ምንም ባይነስረው የኔ አምላክ ከዚህ ግዙፉ ሰውዬ የበለጠ ግዙፍ ነው ይላል ኃይለኛ የሆነ ሰው ሲያይ የኔ አምላክ ከዚህ ሰውዬ የበለጠ ኃይለኛ ነው ይላል ይህን ሐሳብ በአእምሯችን ይዘን በዳዊትና በጎልያድ መካከል ስለነበረው ጦርነት እንይ ከልጅነታችሁ ጀምሮ ይህንን ታሪክ እየሰማችሁ እንደኖራችሁ መጽሐፍ ቅዱስ ከመጽሐፍ ቅዱስ ጋር ከተዋወቃችሁ ጀምሮ ይህን ታሪክ እንደምታውቁት እርግጠኛ ነኝ አሁን በዚህ ጊዜ ደግሞ ምንም ሰምቶ እንደማያውቅ ዳንኤል እንደሚሰማ አድርጋችሁ እንድታዩ እጋብዛችኋለሁ አንደኛ ሳሙኤል ምዕራፍ 17 ከቁጥር 1 እስከ 3 ያለውን እናነባለን አንደኛ ሳሙኤል ምዕራፍ 17 ከቁጥር 1 እስከ 3 ፍልስጤማውያንም ሰራዊታቸውን ለጦርነት አሰባስበው በይሁዳ ምድር በሰኮት ላይ አከማቹ እነሱም በሰኮትና በአዜቃ መካከል ባለው በአፍስደሚም ሰፈሩ ሳኦልና እስራኤላውያን ተሰብስበው በኤላ ሸለቆ ሰፈሩ ፍልስጤማውያንም ለመቅጠም ቦታቸውን ያዙ ሸለቆው በመካከላቸው ሆኖ ፍልስጤማውያን አንዱን ኮረብታ እስራኤላውያን ደግሞ ሌላውን ኮረብታ ያዙ በጎልያድና በዳዊት መካከል ጦርነት የተደረገበት የኤላም ሸለቆ በሁለት ኮረብታዎች መካከል ያለ ትንሽ ጠባብ ቦታ አልነበረ 1 ኪሎ ሜትር የማያንስ ርዝመት ከአንድ ኪሎ ሜትር የማያንስ ሜዳ እንግዲህ ሜዳ 1 ኪሎ ሜትር የሚያክል ሜዳ ነው ማለት ስፋ ትልቅ ነው ጎልያድ ምን ይመስል እንደነበረ ቁጥር 4 ላይ እንመልከት አንደኛ ሳሙኤል 17 ላይ ነው ጎልያድን እዩት ምን እንደሚመስል እያያችሁት ነው ከጌት የመጣ ቁመቱ ከዘጠኝ ጫማ በላይ የሆነ ጎልያድ የተባለ አንድ ጀግና ከፍልስጤማውያን ሰፈር ወጣ እኔ በበኩሌ እንዲህ አይነት ሰው አይቼም አላውቅም ያለማችን ረጅሙ ሰው 8 ጫማ ከ11 ኢንች ቁመት እንዳለው ይነገራል። ጎልያድ ግን 10 ጫማ ለመሆን የቀረው በጣም ጥቂት ነበር። የሰውነቱ መጠን አየን። ትጥቁ ምን ይመስል እንደነበረ ደግሞ እንይ። ከቁጥር 5 እስከ 7 እርሱም በነሐስ የተሰራ የናስ ቁር ደፍቶ ክብደቱ 5000 ሰቅል የሆነ የናስ ቁር ለብሶ ነበር። በእግሮቹ ላይ የነሐስ ገምባለ አድርጎ በጫንቃው ላይ የነሐስ ጭሬ ይዞ ነበር። የጦሩም ዘንግ እንደ ሸማኔ መጥለቀ መጥቀለያ የወፈረ የጦሩም ብረት 600 ሰቅል ያህል የሚመዝን ነበር። ጋሻ ጃግሬውም ከፊት ለፊቱ ይሄድ ነበር። ይህን ሰው የስዕሉን ተመልከቱ። ከላይ እስከታች የለበሳቸውን ነገሮች በዚያ ዘመን ፍልስጤማውያን ለጦርነት ሲወጡ አካላቸው በጠላት ጦር ወይም ጎራዴ ወይም ቀስት እንዳይወጋ መላ አካላታቸውን የሚሸፍን የብረት ልብስ ይለብሱ ነበር። በሰቅል ይህንን ያህላል ተብሎ የተቀመጠው የጎልያድ የብረት ልብስ ከ175 እስከ 200 ፓውንድ ይመዝናል። ጠቅላላ ሰውነቱ ላይ ያለው ነገር እንግዲህ አንድ ወፍራም ሰው የሚያክላል። አንድ ወፍራም ሰው ክብደት አለው ማለት ነው። ላዩ ላይ የተጫነበት ልብስ ብቻ፣ ብረቱ ብቻ፣ በእጁ ያዘው ጦር ብቻ ከ20 እስከ 25 ፓውንድ ይመዝናል። ጦሩ 12 ኪሎ ግራም የሚያክል ጦር። ተመልከቱ ይህን ሰው። ፊት ለፊቱ ሰውነቱን በሙሉ እንዲሸፍን ተደርጎ የተሰራ ጋሻ የሚይዝለት ጋሻ ጀግረ ተብሎ የሚጠራ ሰው አለ። ይህንን ግዙፍ ከላይ እስከ ታች የታጠቀ በጦርነት ልምድ ያለውን ሰው መቅጠም እንዴት አስፈሪ ነው። ጎልያድ የእስራኤል ልጆች እንዲህ እያለ ይገዳደራቸው ነበረ። ቁጥር 8 እና 9 ጎልያድም ቁሞ ለተሰለፈው የእስራኤል ሰራዊት እንዲህ ብሎ ጮኸ፣ ለውጊያ ተሰልፋችሁ መጣችሁ መውጣታችሁ ስለምንድን ነው? ለውጊያ ተሰልፋችሁ መውጣታችሁ ስለምንድን ነው? እኔ ፍልስጤማዊ እናንተ የሳኦል አገልጋዮች አይደላችሁምን? አንድ ሰው ምረጡና እኔ ወላለሁበት ይውረድ፣ ከኔ ጋር ልዋጋ፣ ልገለኝ ከቻለ እኛ ባሪያዎቻችሁ እንሆናለን። እኔ ባሸንፈውና ብገለው ግን እናንተ ባሪያዎቻችን ትሆናላችሁ፣ ትገዙልናላችሁ። አስፈሪ ቃል ነው። ጎልያድ ያቀረበው ሐሳብ በጥንት ጊዜ በመካከለኛ ምስራቅ ተቀባይነት ያለው ሐሳብ ነው። ሁለት የሚዋጉ ሰራዊቶች አንዳንድ ሰው ተዋጊ ይመርጣል። ሁለቱ ሰዎች ብቻ የሚዋጉበት ቦታና ቀን ይመረጣል። ይህም ጦርነት የወኪል ጦርነት ይባላል። አንደኛው ሰው ወይም ተዋጊ ካሸነፈ ጦሩ አሸነፈ ማለት ነው። ከተሸነፈም ጦሩ በሙሉ እንደተሸነፈ ይቆጠራል። ምን አለ እንደው ሀገራችንም እንደዚያ ቢሆን የሁሉ ሰው አይሞትም ነበር። ጎልያድ ይህን የተናገረው አንድ ብቻ አልነበረም። ለአርባ ቀናት በተከታታይ የወጣ ለአርባ ቀን ይታያችሁ፣ በየቀኑ በተከታታይ ይህንን ይናገራል ብሎ አየ። ቁጥር 16 ፍልስጤማዊውም አርባ ቀን ሙሉ ጠዋትና ማታ ፊት ለፊት ብቅ እያለ ቁሞ ይታያቸው ነበር። ይታያችሁ ለአርባ ቀናት በተከታታይ ቁመቱን ያያሉ፣ ፈርጣማ ክንዱን ያያሉ፣ የብረት ልብሱን እያሳየ ይገዳደራቸዋል። ይህን ይሰማሉ እንዴት እንደሚረበር። ይህን ስሰማ የባለ ሰው ማታ በሰላም አርፎ መተኛ ሳይችል አንድም ሰው ከእስራኤላውያን ይህን ሰው እኔ ገጥመዋለሁ ለማለት የደፈረ አልነበረም። ይህንን የጎላያድን ዛቻ እስኪ ወደ ራሳችን እናምጣ። እኛም በሕይወታችን የሚያስፈራሩን ግዙፋን ጎልያዶች ብዙ ናቸው። የፍርሃት ጎልያድ፣ የጭንቀት ጎልያዶች ወደ ሕይወታችን ይመጣል። አንደ ብቻ አይደለም፣ ጠዋት ይመጣል፣ ማታም ይመጣል። በየቀኑ እየመጡ ሊያስፈራሩን ይሞክራል። አንዳንድም በሰው ተመስለው ይመጣል፣ ሌላ ጊዜም በጭንቀት ተመስለው ይመጣል። በሕይወታችን ሸለቆ ላይ ቁመው ቀንና ማታ ያስፈራሩናል። አበቃለህ፣ አለቀለህ፣ አታልፈው እያሉ ይዝታል። በራሳችን ልንገጥማቸው ብንሞክር እውነታቸውን አናልፍም። በየጠዋቱ ጎልያድ ከሚፎክርበት ሸለቆ 20 ኪሎ ሜትር ርቀት ላይ በጎችን በመጠበቅ ስራ ላይ የተሰማራ ዳዊት የሚባል እድሜው ለጦርነት ያልደረሰ ልጅ ነበር። ልጅ ነው ያልኳችሁ። ዳዊት በፍልስጤማውያንና በእስራኤላውያን መካከል ስለሚደረገው ጦርነት ብዙም እውቀት አልነበረው። እሱ የሚያውቀው 3 ታላላቅ ወንድሞቹ በጦር ሜዳ መሆናቸውን ብቻ ነው። አባቱ ምናልባትም አርጅቶ ስለነበረ በጦር ሜዳ የነበሩ ልጆችን በአካል ሄዶ ሊጎበኛቸው አልቻለም። ስለዚህ ስንቅ አስይዞ ልጁን ዳዊትን ወንድሞችን ጠይቆ እንዲመለስ ስንቁን እንድሰጣቸው ላከ። ዳዊት ወደ ጦር ሜዳ የሄደው የወንድሞቹን ጤንነት ለማየት እንጂ ለመዋጋት አልነበረ። ፀሐይቱ ለዳዊትም ለጎልያድም እኩል ወጣለች በዚያ ቀን። ነገር ግን ያቺ ቀን 41ኛዋ ቀን የተለየች ቀን ነበረች። የዳዊት ጀግንነት አደባባይ የወጣበት፣ የጎልያድም አፍ ለመጨረሻ ጊዜ የተዘጋበት፣ ግዙፉ ጎልያድ ድንክዬ አጭር የሆነበት፣ አጭሩ ደግሞ ግዙፍ የሆነበት ቀን ነበረ። ዳዊት በጎቹን ለሌላ እረኛ ሰጥቶ በአባቱ ትእዛዝ መሰረት ወደ ወንድሞቹ ተጓዘ። አንደኛ ሳሙኤል 17:20 ልክ ሰራዊቱ እየፎከረ ለውጊያ ቦታውን ለመያዝ በሚወጣበት ጊዜ ከጦሩ ሰፈር ደረሰ። እቃውን በጠባቂ እጅ አስቀምጦ ወደ ወንድሞቹ ሮጠ። ወንድሞቹን በማነጋገር ላይ ያለ ጎልያድ በተለመደው ቦታ ቆሞ ወዲያና ወዲህ እየተንጎማለለ ሲያቅራራ ሰማ። የጎልያድን ዛቻና ቀረርቶ የሰሙ ሁሉ ተብረከረኩ፣ ፈሩ። ወደ ድንኳናቸው ገቡ። ምናልባት ቆሞ የቀረው ዳዊት ብቻ ይሆነ። ዳዊት የውጊያው ሜዳ ተመለከተ። ለመጀመሪያ ጊዜ ጎልያድን ከእግር እስከ ራሱ አየው። ግዙፍ መስሎ አልታየውም። ለሱ አየው ከላይ እስከ ታች ድረስ ጥሩ አድርጎ ተመለከተው። የሚናገራቸውን አስጸያፊ ቃላት ሰማ። በቀኝ አለ፣ መሸከም አልቻለም። ከዚህ በፊት በእስራኤል አምላክ ላይ እንደዚህ በድፍረት የተናገረ አልነበረም። ሰዎች ከመጋፈጥ ይልቅ ሁሉም ይሸሻል። ዳዊት በጣም ተገረመ። እንዴት ነው አንድ የሚገጥም ይሄን ሰው የሚገጥመው የታጣ? የኋላ እይታ የሚባል ነገር አለ። አንድ ነገር ካለፈ በኋላ ወደ ኋላ እያየህ 3 ወይም 3 ሳምንት ወይም 4 ሳምንት ወይም ብዙ ጊዜ ካለፈ በኋላ ምን አለ እንዲህ አድርገ ቢሆን ወይ ምን ነው እንዲህ ባላረግ እንላል ዞር ብሎ ማየት ይባላል ዳዊት በጎልያድ ላይ እርምጃ መውሰድ እንዳለበት የተሰማው ወዲያውኑ ነው በዛችው ደቂቃ ነበር ከሄደ በኋላ አይደለም እንደው ምን አለበት እንደገና ሊሞክረው ነበር ወዲያውኑ ተሰማው ዘ ቁማቱ ይሁን ትጥቁ ምንም መስሎ አልታየው ምንም መስሎ አልታየው እንዴ ያለው እግዚአብሔርን የሚያክሰው ቁጥር 26 እና 27 ዳዊትን ባጠገቡ ለቆሙት ሰዎች ይህንን ፍልስጤማዊ ለሚገል ከእስራኤል ተግዳሮትን ለሚያርቅ ሰው ምን ይደረግለታል? የሕያውን አምላክ ጭፍሮች የሚገዳደር ይህ ያልተገረዘ ፍልስጤማዊ ማን ነው ብሎ ተናገራቸው። ሕዝቡም ለሚገለው ሰው እንዲህ ይደረግለታል ብለው እንደ ቀድሞው መለሱ። ጎልያድን ያህል ባይሆንም በትጥቅም በቁመትም ከሌሎች የተሻለ ብቃት ያለው ጎልያድን ለመዋጋት ፊት ለፊት መሰለፍ የነበረበት ሰው ሳኦል ነበር። ሳኦልም ረጅም ነበር ከጎልያድን አክልም። ነገር ግን ሳኦል ከእግዚአብሔር ጋር የነበረው ግንኙነት ደካማ ስለነበረ ፈሪ ነበር። ስለዚህ ከዚህ ጉድ ለሚያወጣው ሰው ስጦታዎችን እንደሚያሸክመው ዝም ብሎ ስጦታዎችን ብቻ ሳይሆን ልጁን ጭምር እንደምድር ቃል ገብቷል። ብቻ ምንም ይሁን ሰጥቷል ብሎ ጎልያድን ከተለመደው ቦታው አልፎ የእስራኤል ልጆች ወደ ሰፈሩበት ድንኳን እየተቃረበ መጣ። ጎልያድ በሕይወታችን እያንዳንዳችን የየራሳችን ጎልያድ እንዳለብን ተነጋግረናል። ጎልያድ ችላካል ነው ወደ ድንኳናችን ጥሶ ሊገባ ይችላል። ቶሎ መገደል አለበት ወደ ድንኳናችን ሳይገባ። ቀጥሎ እስኪ የዳዊትን ወንድሞች እንይ። ቁጥር 28 ታላቁ ወንድሙ ኤልያብ ዳዊት ከሰዎች ጋር ሲነጋገር በሰማ ጊዜ እጅግ ተቆጥቶ ለምን ወደዚህ ወረድክ? እነዚያስ ጥቂት በጎች በምድረ በዳ ለማን ተውካቸው? ትዕቢትህንና የልብህን ክፋት አውቃለሁ። የመጣኸው ጦርነቱን ለማየት ብቻ ነው አለው። አይ ማየት ለማየት እንኳን አይደለም ከዚያም በላይ አያችሁ ኤልያብ ዳዊት ጎልያድ ዳዊት ጦርነቱን ማየት ለማየት እንኳን ብቁ አይደለም እንኳን ለመዋጋት ጦርነቱን ለማየት እንኳን ብቁ አይደለም ባይ ወንድሙ የዳዊት ወንድም ታላቅ ወንድም ትዕቢትህን አውቃለሁ ማላቃ እንሰብ ጦርነቱን ለማየት ነው የመጣው ይላል። ኤልያብ የዳዊት ታላቅ ወንድም ነው እንደምታውቁት። ሳሙኤል ወደ እሴይ ቤት በሄደ ጊዜ ለንጉስነት እንዲቀባ አባቱ ያጨው ኤልያብን ነበር። እግዚአብሔር ግን አይሆንም። በዳዊት ላይ ዘይቱ ሲፈስ ኤልያብ የአይን ምስክር ነው። ለመቀበል ቢከብደውም ታላቁ ኤልያብ በረከቱን ወይም ዘይቱን የመሪነቱን ስልጣን ያገኘው ሱያለ ዳዊት ነበር ያገኘ ዳዊት ነበር ያገኘ ኤልያብ አላገኘ። ለምን ወደዚህ መጣ? በጎቼ ታ እንደ ተቀባኮ ያውቃል ተቀብቷል። እግዚአብሔር ቀብቶታል ዘይት ተሰጥቶታል የመርነት ስልጣን ተሰጥቶታል። ለማየት እንኳን አትበቃም ይያለው ነው ንቆታል። ለምን ወደዚህ መጣ? በጎቹ ይታል ይላል። ልጣላው ሞከረ አያውን ፈርቶ ዳውላ ጎልያድ ከሆነ ከጎልያድ ጋር አይዋጋ አቅም የለውማ። እግዚአብሔር ራእይ ሰጥቷችሁ አንድ ትልቅ ስራ ልትሰሩ ስታስቡ እንደ ኤልያብ አንተ ትብተኛ አንተ ማነ ለመሆኑ አንተ እንዲህ አይነት ስራ የምትሰራው አርፈ ተቀመጥ አንተ መቼም ቢሆን መጻፍ አትጽፍ አንተ መቼም ቢሆን መሪ ልትሆን አትችልም የምሉ መካሪዎች ልነሱ ይችላል እኔ አንድ የቤተ ክርስቲያን መሪ አንተ ፓስተር ከሆንክ እኔ የእናተን ቀሚስ ልልበስ ብሎኝ ነበር የእናተን ቀሚስ ልልበስ አንተ ፓስተር ከሆንክ ብሎኝ ነበር ገና በልጅነቴ አፍኖ ሊያስቀረኝ አስቦ ነበር ከነ ድካሜ ግን እኔ አውቃለሁ እኔ ተፈጠርኩት ፓስተር ለመሆን እንደሆነ እንደዚህ አይነት ሰዎች ሊኖሩ ይችላል ዳዊት ከማን ጋር መዋጋት እንዳለበት ያውቃል ከወንድሙ ጋር እየተጨቃጨቀ ጊዜ አላጠፋም ምክንያቱም ትልቁ ጠላት በደጅ ቁሟል መጀመሪያ ጎልያድ መወገድ አለበት ትልቁን ጠላታቸውን ትተው የቤተ ክርስቲያን ወንድሞችና እህቶች እርስ በርስ በከረረታ ውስጥ የሚገቡበት ወቅት አለ በዚህ ጊዜ ጠላት መግቢያ ቀዳዳ ያገኛል ጦርነት መሆን ያለበት በኤልያብና በዳዊት መካከል ሳይሆን ከጎልያድ ጋር ነበር እነዚህ ለማናቸው በፍጹም በኤልያብና በዳዊት መካከል መሆን አልነበረበት በነሱ መካከል የነበረው ጭቅጭቅ ቆም ያለው በዳዊትና በጎልያድ መካከል ትልቅ ጦርነት ተጀመረ። ቁጥር 32 እና 33 17ኛው ምዕራፍ ላይ ነው ያለው አንደኛ ሳሙኤል። ዳዊትም ሳሙኤልን ከዚህ ፍልስጤማዊ የተነሳ የማንም ሰው ልብ አይሸበር ባሪያ ሄዶ ይዋጋላል። ሳኦልም መልሶ አንተ ገና አንድ ፍሬ ልጅ ነህ ሰውየው ግን ከልጅነቱ ጀምሮ ውጊያ የተለማመደ ስለሆነ ወጥተህ ይህንን ፍልስጤማዊ ልትገጥመው አትችልም አለው። ሰው ልብ የማንበብ ችሎታ የለው። የሚያስገርመው ውጫዊ ነገር እግዚአብሔር ግን ይለያል። ንጉሥ ሳኦል እግዚአብሔር ለውጫዊ ገጽታ ግድ እንደሌለው አቅም ዳዊትን ያየው ከጎልያድ ጋር ለመዋጋት የሚያስችል ቁመና የለውም አልነበረውም። ስለዚህ አንተ ትንሽ ልጅ ነህ ከዚህ ግዙፍ ሰው ጋር መዋጋት አትችልም አለ። ዳዊትም ግዙፍ አልከኝ የምን ግዙፍ ድንቅዬ ትንሽ ሰው እኮ ግዙፍማ እግዚአብሔር ነው ሳይለው አልቀረም። የኔ አምላክ ግዙፍ ነው ጎልያድ ድንክ ነው አጭር ነው እግዚአብሔር ከኔ ጋር ከሆነ ጎልያድን እጥለዋለሁ አለ። ቁጥር 37ን ስታነቡ ከአንበሳን መዳፍና ከድግ መንጋጋ ያዳነኝ እግዚአብሔር አሁንም ከዚህ ፍልስጤማዊ እጅ አድነኛል ዞቻችን ግዙ ከሆኑ ችግሮቻችን ጋር በመንዋጋበት ግዴ ማሳወት የሚገቡ ነገሮች አሉ። መርሳት የማይገቡ ነገሮች አሉ። አንዳንዴ ማሳወት የሚገባን ነገር እንረሳና መርሳት የሚገባን ነገር እናስታውሳለን። ድሎቻችንን ረስተን ሽንፈቶቻችንን እናስታውሳለን። የወደቅንባቸውን ጊዜያት ደጋግመን እናስታውሳለን። ጌታ ደርሶ እንዴት ጎቶ እንዳወጣን እንዘነጋለን። ዳዊት በዚህን ጊዜ ሽንፈቱን ሳይሆን ድሉን አስታወሰ። ዳዊት ድሉን የሚያስታውሰው ነበረ። ከሽንፈቱ ይልቅ ድሉን ድሎቹን የሚቆጥር ሰው ነበር። ጎልያድን እዋጋለሁ ያልኩበት ምክንያት ታውቃለህ? ምክንያት አለ እንግዲህ። ምንድን ነው ምክንያት? ከዚህ በፊት አንበሳና ድብ ጋር የረዳኝ ጌታ እንደሚረዳኝ ስለማምን ነው። ይሄ ነው ምክንያት። ከዚያ በኋላ ነበረ ሳውል ሂድ እግዚአብሔር ካንተ ጋር ይሁን ያለው። ግን ታዲያ መሳሪያ መታጠቅ አለብህ አለው። መሳሪያ መታጠቅ አለብህ አለውና የራሱን የሳውልን የጦር ዕቃ አለበሰው። ሳውልና ዳዊት ቁመታቸው የተውነታቸው መጠን እኩል ሊሆን አይችልም። ዳዊት ለብሶ ሲያየው ትጥቁን ልኩ አይደለም ይበዛበታል። የራስ ቁሩ ትልቅ ነው፣ ጎራዴውም ከአቅሙ በላይ ነው። ስለዚህ ለሳውል ትጥቁን መለሰለት፣ ውሰድ ዕቃህን አለ። ለአንድ ሰው የሰራ ዘዴ ለሌላ ሰው ላይሰራ ይችላል። የራሳችንን መሳሪያ ታጥቀን መዋጋት አለብን። እኔ ራሴ ሆኜ መገኘት አለብኝ። ጌታ ከተጠቀመብኝ ጦርነቱን የማላሸንፍበት ምክንያት የለም። ዳዊት የራሱን ልብስ ለብሶ የለመደው መሳሪያ ወንጭፉን ታጥቆ ጎልያድን ለመቅጠም ወጣ። ከወንዝ ቁጥር 17 ጀምሮ ያለውን አንብቡ። ከዛ በኋላ ያለውን ታሪክ ሁሉ እኔ አሁን ላቆም ነው። ምንድን ነው የሚለው ቃሉ? ከወንዝም 5 ድቡልቡል ድንጋዮችን መረጠ፣ በረኛውም ኮረጆ በፊቱ ከተታቸው፣ ወንጭፍም በእጁ ነበረ። ወደ ፍልስጤማዊውም ቀረበ። የቀረባችሁ ነው እያያችሁ ናት። እዩ እዩ፣ አሁን ጉድ ልፈላለ። እግዚአብሔር አሰራሩ የተለየ መሆኑን ከዚህ ታሪክ እንማራለን። እሱ ኃይሉን የሚገልጠው በደካሞች ላይ ነው። ስለኛ ብርታት፣ ጡንቻ፣ ልዩ ችሎታ እሱ አይገደውም። እምነታችንን ያከብራል። በእምነት በታማኝነት እሱን በመተማመን እንድንዋጋ ይፈልጋል። ይህን ካደረግን እሱ ያስታጥቀናል። ጎልያድ ግዙፍ ነው። በፍልስጤማውያን ካምፕ አንድም ሰው ከሱ ጋር የሚዋጋ አልተገኘም። ዳዊት ከጎልያድ ጋር ለመዋጋት የማንንም እርዳታ አልፈለገም። እግዚአብሔር አብሮት ከቆመ እግዚአብሔር በቂው ነው፣ በቂው ነው። በቃ ማንም አይርዳው። እረኛው ልጅ ጎልያድን ፈገግ እያለ ቀረ። ምንም ሳይመስለው እየተንቀጠቀጠ አይደለም። ጎልያድ ታዲያ ፈገግ ሳይል አልቀረም። ምን መጣብኝ ሳይል አልቀረም። አሁን ይሄ ነው ከኔ ጋር የሚዋጋው ሳይል አልቀረም። ከቁጥር 41 እስከ 46 ያለውን አንብቡ። ጎልያድ ዳዊትን ባየ ጊዜ ናቀው። ብትር ይዘህ የምትመጣብኝ እኔ ውሻ ነኝ አለ። የአምላኮቹን ስም እየጠራ ረገመው። ስጋህን ለሰማይ ወፎች እና ለምድር አራዊት እሰጣለሁ እያለ ዛተ። ዳዊት ግን እንዲህ አለው፣ እግዚአብሔር ዛሬ አንተን በእጄ አሳልፎ ይሰጥሃል፣ እመታህም አለው፣ ራስህንም ካንተ አነሳለሁ። የፍልስጤማውያንም ሰራዊት ዛሬ አሰጣለሁ። ይኸውም ምድር ሁሉ በእስራኤል ዘንድ አምላክ እንዳለ ታውቅ ነበር። ውጤቱን ሁላችንም እናውቃለን። በዚህ ጦርነት ግዙፉ ትንሽ፣ ረጅሙ አጭር፣ ጉልበተኛው ደካማ ሆኖ ዋለ። በአንጻሩ ደካማው ብርቱ፣ ትንሹ ትልቅ ሆነ። በእግዚአብሔር ፊት ጎልያድ ድምፅ። እንግዲህ ከዚህ በላይ ምን ማለት እንደሚችል አላውቅም። ጌታ ከዚህ ብዙ እንደተናገራችሁ ተስፋ አለኝ። እግዚአብሔር ያችን ጠጠር ያችን ትንሽ ድንጋይ ቀጥ ብላ ሄዳ በጎልያድ ግንባር ላይ እንድትሰካ አደረገ አይደል? እግዚአብሔር እኮ ነው ይመጣል። ሁለቱን አገናኘ፣ የጎልያድን ግንባርና ያችን ድንጋይ ቀጥ ብለሽ እዛ ግቢ አልክ። ጠንጠቃ ገባች፣ አፈረሰችው ግንባሩ። እንግዲህ የእናንተ ጎልያድ ምን እንደሆነ አላውቅም። በጌታ ስም ግጠሙት፣ ይሸንፋል። እስካሁን ዛሬ ክፍል ሶስትን ነው ያየነው። ጌታ ከረዳን በሚቀጥለው ደግሞ ጎልያድን ከገደለው በኋላ የዳዊት ሕይወት ምን ሆነ የሚለውን እንመለከታለን። ክፍል አራትን ሁሉ እንዲህ ሳትቀሩ ከተከታተላችሁ ባለፈው እንደተናገር በመጽሐፍ ቅዱስ ውስጥ 66 ምዕራፎች አሉ ስለ ዳዊት የሚናገር እና 66 ምዕራፎችን አወቃችሁ ማለት ነው። ይሄው ቃል በቃል እያነበብን ነው ምዕራፎች እና ብዙ ምዕራፎችን በዚህ ትምህርት ውስጥ እንመለከታለን እና ተከታተሉ። ምንም ሳትቀሩ ከመጀመሪያ እስከ መጨረሻ እንድትከታተሉ አደፋፍራችኋለሁ። ጌታ ይባርካችሁ። እንጸልይ። በሰማይ ያለ ቅዱስ እግዚአብሔር አባታችን አምላካችን፣ የተጻፈው ሁሉ የተጻፈው ለትምህርታችን ነው፣ ያለ ምክንያት አይደለም። ይህም የዛሬውን ትምህርት የተጻፈው የዳዊትና የጎልያድ ጦርነት የተጻፈው ለእኛ በየቀኑ ትናንሽም ትላልቅም ጦርነቶች ለምንጋጠም በአይን የማናየው እሱ ግን የሚያየን ጠላት ላለን ሰዎች ነው። ትምህርት እንድናገኝ በአንተ እንድንደገፍ በጎልያዶች ፊት ሳንፈራ በአንተ በመታመን እንድንጋጠማቸው ይህ መልዕክት ይህ ክፍል እምነታችንን የሚያጠናክር እንዲሆን ጸልያለሁ። ስለነበረን ጊዜ ተመስገን። በልጅህ በኢየሱስ ስም አሜን።
አሜን፣ አሜን፣ አሜን። እግዚአብሔር ባርክ ፓስተር በየነ፣ ጸጋውን ያብዛልህ። አንተን ቤተሰብንም እግዚአብሔር አምላክ ባርክ። እግዚአብሔር እናመሰግናለን፣ እየመጣልን ስላለው ቃሉ ክብር ምስጋና ለእርሱ ይሁን። በሱ በእግዚአብሔር የሚታመን ሰው ምንም እንደማይጎዳ እምነቱን በሱ እንጣለ። እኛም እንደ ዳዊት በእውነት በአምላካችን መታመን እንድንችል በሕያው እግዚአብሔር ስም እመጣብሃለሁ ብሎ ነው አይደል ያሸነፈው። በእውነት ጠላታችን የተሸነፈ ጠላት የሚሸነፍ ሊያጠቃን የማይችል በሱ በአምላካችን ስንታመን እና እስከ መጨረሻው ድረስ በሱ እንድንታመን ድል ባደረገልን ሞትን እግዚአብሔር አምላክ ይርዳን። እሺ፣ አሁንም እህታችን ዘመናዊ በዝማሬ ታገለግለናለች። ጊዜውን አሁንም ደስ አንቺ ሰጣለሁ። ጌታ ይባርክሽ።
እሺ፣ ለእግዚአብሔር ክብር ዘምራለሁ። መልካም እረኛዬ እረኛዬ፣ ብርቱ መከታዬ አለኝታዬ፣ እግዚአብሔር ነውና መመኪያዬ። መልካም እረኛዬ እረኛዬ፣ ብርቱ መከታዬ አለኝታዬ፣ እግዚአብሔር ነውና መመኪያዬ። በልዑል መጠጊያ ተጠግቼ ጋሻዬን እግዚአብሔር ተመልክቼ፣ በኢየሱስ ተረቶ የኔ ጠላት እኖራለሁና ያለ ስጋት። በኢየሱስ ተረቶ የኔ ጠላት እኖራለሁና ያለ ስጋት። መልካም እረኛዬ እረኛዬ፣ ብርቱ መከታዬ አለኝታዬ፣ እግዚአብሔር ነውና መመኪያዬ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። ስጋዬን ቦጫጭቆ ለሚበላ ለጨካኙ አውሬ ለተኩላ ጥሎኝ የማይሸሽ እረኛዬ ይባረክ ኢየሱስ ጌታዬ። ጥሎኝ የማይሸሽ እረኛዬ ይባረክ ኢየሱስ ጌታዬ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። በሚማርክ ፍቅር የሚቀርበኝ በስሜ ጠርቶ የሚያውቀኝ ወደ ሕይወት ውሃ ምንጭ የሚመራኝ ኢየሱስ አለኝና ምን አስፈራኝ። ወደ ሕይወት ውሃ ምንጭ የሚመራኝ ኢየሱስ አለኝና ምን አስፈራኝ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። በመልካሙ በአፍቃሪ እረኛ በጎቹን በሚጠብቅ ሳይተኛ በኢየሱስ አገኘው መሰማሪያ ክብር ለእርሱ ይሁን ሃሌሉያ። በኢየሱስ አገኘው መሰማሪያ ክብር ለእርሱ ይሁን ሃሌሉያ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። መልካም እረኛዬ እረኛዬ ብርቱ መከታዬ አለኝታዬ እግዚአብሔር ነውና መመኪያዬ። አሜን
አሜን አሜን አሜን። እግዚአብሔር ባክሽ ሰምነ ጸጋውን ያብዛልሽ፣ አንቺን ቤተሰብሽንም እግዚአብሔር አምላክ ይባርክ። አሜን።
እረኛችን መመካችን እሱ ጌታ ብቻ እሱ ብቻ ነው እናለን። ድግም ዝማሬ እግዚአብሔር እናመሰግናለን። ዛሬ ሪኮርድ የሆነ ቁጥራችን 7374 ነው። ይሄ ፕሮግራም በቀን 3 ጊዜ ሳምንቱን በሙሉ ይተላለፋል። በ6 ሰዓት፣ በ12 ሰዓት እና በ8 ሰዓት በኢስተርን ታይም አቆጣጠር። ወሩ በገባ በመጀመሪያ እሁድ ቀን የጾምና የጸሎት ጊዜ አለን። ለዚህ ሁሉ እግዚአብሔር እናመሰግናለን። ክብር ሁሉ ለእርሱ ይሁን። እንግዲህ የታሪካዊ የአማርኛ መጽሐፍ ምረቃ የ1879 ዲጂታል እትምን ለማስመረቅ እሁድ በጁላይ 19 በ10 ሰዓት በኢስተርን ታይም አቆጣጠር ከቀኑ 11 ሰዓት ይተላለፋል። በዛን ጊዜ እንድትገኙ ታድማችኋል። ከዛም እንግዲህ ደግሞ እንግዲህ እግዚአብሔር አምላክ ፈቃዱ ሁኖ እንግዲህ እየደረሰ ነው። በጁላይ የሚካሄደው ኮንፈረንስ ጁላይ 1 ከሮብ እስከ እሁድ ጠዋት ድረስ የሚካሄደው ፕሮግራም እስኬጁዋሉ ኤርሊ ሞርኒንግ ጠዋት ቀደም ብሎ በጠዋቱ ያለው ከ6 ሰዓት እስከ 7 ሰዓት ነው ያለው በኢስተርን ታይም አቆጣጠር ነው። እንደገና ደግሞ በጠዋቱ ከ9 ሰዓት እስከ 12 ሰዓት ፒኤም አለ ፕሮግራም። በቀኑ ደግሞ ከ7:30 በኢቪኒንግ ወደ ማታው ከ7:30 እስከ 9 ፒኤም ይተላለፋል እና በዛን ጊዜም ያንን ማዳመጥ እንችላለን የማንሄደው። ለዛም አብዝተን እንጸልይ። ለሚሄዱትም በዛ ለሚገኙትም እግዚአብሔር ቀድሞ እሱ እንዲገኝ እንጸልያለን። እንግዲህ ስለ በብዙ ምስጋና በእግዚአብሔር ፊት እንቀርባለን። አሁንም እንጸልያለን። ስለ ልጆቻችን ላዘኑ መጽናናት እንዲሰጥ፣ ለታመሙትን በቤትም በሆስፒታል ያሉትን እናስባለን። የጽሙና ጸሎት አለን ያሉትን
ሁሉ እግዚአብሔር የልባቸው መሻት ፍላጎት እንዲሰጥ ወደ አገር ቤት የሄዱትንም በሰላም እንዲመለስ ሊሄድ ያሰቡትንም በመንገዶቻቸው ጌታ አብሯቸው እንዲሆን እንጸልያለን። በዓለም ዙሪያ ሁሉ ስላለ ሰላም ማጣት እንጸልያለን። በእውነት እግዚአብሔር አምላክ እሱ እንዲገናኛቸው ለመሪዎች ከተስተካከሉ አገርም ይስተካከላልና ለመሪዎች ጌታ የቀናውን ሀሳብ እንዲሰጥ እኛም የምንማረውን ትምህርት ሁሉ ጌታ በተግባር ላይ እንድንፈጽመው እግዚአብሔር አምላክ እንዲረዳን ከእግዚአብሔር ጋር ያለንን ግንኙነት ማሳደግ የሚለው ነው። እንግዲህ በዚህ በሚቀበቃ ሰንበት ትምህርታችን ከእሱ ጋር ያለንን ግንኙነት አብልጠን ማሳደግ እንድንችል ጌታን አብዝተን እንለምን። በብዙ ምስጋና በእግዚአብሔር ፊት እንቀርባለን። እንግዲህ ዛሬ በጸሎት የሚያገለግለን ሰው የለም። ፈቃደኛ ከጉባኤው በጸሎት የሚያገለግለን?
እኔ እጸልያለሁ።
እሺ እሺ። እግዚአብሔር ይባርክ ጋሽ ጌጡ። ሁላችንም እንደሚመቸን ሁነን በእግዚአብሔር ዙፋን ፊት እንቅረብ። እንግዲህ ወንድማችን ልበል አባታችን ጋሽ ጌጡ ጋር እንጸልይ። ይቅርታ እንግዲህ አንዋሽ።
እናመሰግናለን። እውነት ነው። መልካም ተማርን። ዘመናዊንም ፓስተር በየነንም መሪዋንም እግዚአብሔር ይባርካችሁ። ሰሞችንም ደግሞ ሁላችን እግዚአብሔር ይባርከን። ጥሩ ነገር ነው የምንማረው ሁሉ ትላልቅ ሰዎች የሚጸልዩ የሚያስተምሩ የሚያዳምጡ ትላልቅ ሰዎች አሉንና እግዚአብሔር ይህንን ጌታ አምላክ ይባርክልን። አያቋርጥብን። እንዳንሰለች የምናገለግለው የምንሰማው ሁላችንም የእግዚአብሔርን ቃል በንቃት እንድናዳምጥ እግዚአብሔር ደስ ይለዋል። መላእክቶች ሁሉ ይደሰታሉ። ሁሉም እግዚአብሔርን ሲያዳምጥ ደስ ይላል። ምን ያህል በረከት እንዳለ፣ ምን ያህል ሰላም እንዳለ ይገባናል። እኔ ትልቅ በረከት እንዳገኘው እግዚአብሔር የሚመክረው የሚያስተምረው ሁሉ ነገር እግዚአብሔር የረዳን ስለሆነ እናመሰግናለን። እንጸልይ። እግዚአብሔር አምላካችን እናመሰግናለን። ስምህ ከፍ ይበል። አያሉ አምላክ የነበርህ ያለህ የምትኖር አልፋና ኦሜጋ አንተ ብቻ ነህ። ማንም የለም። መንግስታት ይቀያየራሉ። ሁሉ ነገር ያልፋል። የማታልፈው የማትቀየረው አምላክ አንተ ብቻ ነህ። እግዚአብሔር ሆይ ይህንን ቃል እየሰጠህን ስላለህ ይህንን ጥበብና እውቀት ያመጡ ወንድሞች እህቶች በዚህ በድምፅ እንድንገናኝ እንድንተዋወቅ እግዚአብሔር እንድናመሰግን ወደ እግዚአብሔር እንድንቀርብ ነው። በማለዳ በማታ በሰዓት ሶስት በቀን ሶስት ጊዜ እግዚአብሔር ሆይ እንድንማር ይህንን ሁሉ የሚያደርግ ሁሉ አንተ ባርከን። የእኔ ጌታ እናመሰግንሃለን። እንዳንተ ያለ ማን አለ? ኃያል አምላክ፣ ሩሩህ አዛኝ አምላክ እናመሰግንሃለን። ይህን ሁሉ ያደረክልን አንተ ነህ። እኛ ምን እውቀት ኑሮን ምን ጥበብ ኑሮን አንተ ነህ ይህንን ጥበብ የሰጠህ። እግዚአብሔር ሆይ ለደካሞቹ ለምስኪኖቹ እዚህ ግቡ ለማንባለው ለእኛ ለደካሞቹ ይህንን በረከት የሰጠህን እናመሰግንሃለን። እግዚአብሔር ሆይ ሁላችንም በዋልንበት በስራችን ሁሉ እየጠበቅ እንደገና ደግሞ በዚህ በቃልህ መስኮት እንድንሰማ ሁላችንም እየሰበሰብህ ያላንዳች ነገር ሞገዱ ሁሉ ሰላም አድርገህ ሁሉን ነገር ነው እንድንሰማ አድርገህ ቃልህን ከሩቅ ድምፅህን እየሰማን ስላለ እናመሰግንሃለን። ጌታ ሆይ ተባረክልን። ተባረክ ጌታ ሆይ። ነው እንደዚህ ደግሞ እንደሰማን ደግሞ ቃልህን ሰርተን ደግሞ በገናና መንግስት ስትገለጥ ያለ ሀፍረት በፊት ለመቆም እንድንችል የእምነትን ቀበቶ አስታጥቀን ታማኞች ሁነን እነዚህ ናቸው ልጆች እዚያ ታላቁ መከራ የመጡ ብለህ በደስታ በመዝሙር በቃልህ ነው እየዘመር እንደምቦሳ እየዘለን ደስ ብሎ እንድትቀበልን እግዚአብሔር ሆይ እንለምናሃለን። ጌታ ሆይ ነው ዛሬ ምናልባት ነው ታናሾች መስለን ብንታይ ዝቅ ያለ መስለን ብንታይ ባንተ ግን ከፍ ከፍ እያደረከን ነው የታምላኩ ወደ ሰማይ እየወሰድከን ቃልህን እያሰማህን ስላለህ እናመሰግናለን። ያላህነን ያላገኙ ብዙዎች ናቸው። ብዙዎች ሃያሎኖች ብዙዎች አዋቂነን ያሉ ብዙዎች ተበበኞችነን ያሉ ሁሉ አላገኙትም። ለኛ ግን ሰጠህን አገኘ ነው። እግዚአብሔር ሆይ በዚህ ደግሞ ታምነን እንድንገኝ አንተ እርዳን። ጌታ ሆይ በዚህ ሰዓት ለምንሃለሁ የታመሙአሉ። እግዚአብሔር ሆይ እኔ ባልናገር ባላውቃቸው እኔ ስማቸውን ባልዘረዝር አንተ ታውቃቸዋለህና ድረስላቸው ድረስላቸው ዳስሳቸው። አይኖች ብቻ ምህረት ናቸው። እጆች ብቻ ምህረት ናቸው። ሁሉ ነገር ምህረት ነው። ቃሎች ምህረት ናቸው። እባክህ ምህረትህን አንተ ላክ። እግዚአብሔር አምላክ እያንዳንዳችን አንተ እርዳን። ነው ደግሞ የወጡትም ነው በመንገድ የሄዱትንም አንተ ጌታ አምላክ ሆይ በሚሄዱበት ሁሉ አትለያቸው። ባልቴ ሽማግሌ አታሳጣን። የሚጸልይ የሚንበረከክ ወደ አንተ የሚያቀርብ እግዚአብሔር ሆይ ሁላችንም አንተ ጠብቀን ሁላችን መንገዳችን አስተካክልን። የኔ ጌታ እነ ወደፊት ለሚደረገው ኮንፈረንስ ደግሞ ቀኑን ደግሞ እንድትባርክ ሰዎችን ጌታ አምላክ ሆይ እነሆ የሚሄዱት ሁሉ በመንገዳቸው ሁሉ አብራቸው ነህ። ከዚያም መልእክትህን ልከህ እግዚአብሔር ሆይ እነሆ ማስተዋልን ሰጠህ። መተውም ለኛ ደግሞ በረከቱን እንዲያፈስቱ እግዚአብሔር ሆይ እንለምናሃለን። የኔ ጌታ አምላካችን ሆይ ሁላችንም እነሆ በምንሰማው በዚህ በቴሌኮንፈረንስ የምንሰማው ሁሉ እግዚአብሔር ሆይ መልካም ነውና ይህንን ሁሉ አታቋርጥብን። የኔ ጌታ አትለየን። ማን አለን ያላንተ? ኃያሉ አምላክ አንተ እኮ ነህ። ለሁሉም ደራሽ አንተ ነህ። ሁሉንም ፈጻሚ አንተ ነህ። ልጆቻችን ባርክልን። ልጆቻችን ባርክልን። የልጅ ልጆቻችን ሁሉ ባርክልን። አትለያቸው። ዓለም እንዳይውጥብን፣ ዓለም እንዳይይዝብን፣ ዓለም እንዳያስቀርብን እግዚአብሔር ሆይ ከኛ ጋር አብረው ነው በእምነታቸው ጸንተው በእኛ ተተክተው እነሱም ደግሞ እግዚአብሔር ሆይ ቃልን የሚያሰሙ ቃልን የሚይዙ የሚያስተውሉ በመንፈስ ቅዱስ የተሞሉ እንዲሆኑ እንድትረዳልን እንለምናለን። የኛ ጌታ እኛ እናልፋለን። እግዚአብሔር ሆይ ልጆቻችን ደግሞ ተተክተው የማያልፈውን መንግስትህን ደግሞ ይዘው እግዚአብሔር ሆይ ለሌላው የሚተርፉ ለሌላው የሚሆኑ እንዲሆኑ እንጂ ዓለም እንዳያስቀርብን እንለምናለን። የኔ ጌታ አትለየን። አብረህን ሁን። መልካም ሰማን፣ መልካም ተማርን። እግዚአብሔር በሰንበት ትምህርት አስተማርከን፣ እንደገና በቃል አስተማርከን፣ እንደገና በጸሎት ደግሞ ይኸው እግዚአብሔር ሆይ እንድትባርከን እየጠየቅንህ ነው። ታደርግልናለህ፣ ትፈጽምልናለህ። አገራችን ሰላም አርግ። ኢትዮጵያን ሰላም አርግልን። ኢትዮጵያን ሰላም አርግልን። የኔ ጌታ በመልካም አስተዳደር መልካም አስተዳዳሪ ስጠን። የኔ ጌታ ወጥተው እንዲገቡ ሰርተው እንዲበሉ ሁሉ ነገር ጌታ አምላክ ሆይ በሰላም እንዲኖሩ እንለምናሃለን። ጌታ ሆይ እባክህን እንግዲህ መጨረሻ ዘመን መሆኑን እናውቃለን። ነገር ግን እግዚአብሔር ሆይ እነሆ አንተን የሚያውቁ የሚያስተውሉ ሁሉ በሰላም ወጥተው ቃልህን እንዲናገሩ በሰላም ወጥተው እግዚአብሔር ሆይ ልጆቻቸውን እንዲያሳድጉ በሰላም ወጥተው ጌታም የለፉበትን በሰላም እንዲሰበስቡ ሁሉ ነገር ጌታ አምላክ ሆይ በሰላም ነውና የሚሆነው። ሰላም አይለየን። አብረህን ነውና አትለየን። ጌታ ሆይ እንግዲህ በዚህ ምሽት መልካም ሰማን፣ መልካም ተማርን። ይህንን ሁሉ አታቋርጥብን። ማስተዋልም ስጠን፣ ባርከን፣ ቀድሰን፣ ሰላም አሳድረን፣ በሰላም አውለን። ጌታ ሆይ እንግዲህ ነገም ደግሞ በዚህ ሰዓት ሁላችንም እንድንገናኝ አንተ እርዳን። መውጣት መግባታችን ሁላችንም አንተ ባርክ። አትለየን። ሰላምህ፣ ፍቅርህ፣ ቸርነትህ፣ ርኅራኄህ ሁሉ አያቋርጥብን። ጌታ ሆይ ባርከን፣ አትለየን። አይዟችሁ በለን፣ ልጆቼ በለን፣ ወዳጆቼ በለን እኔ ጋር ናችሁ በለን አይዟችሁን ያለሁላችሁ በለን እግዚአብሔር ሆይ ሁላችንም በማስተዋል ላዘጋጃት መንግስት በክተን ይሄነው አምላካችን سنተባበቀው የነበረው ብለን በደስታ በልልታ በመዝሙር እንድንቀበል ይርዳን አንተም ደግሞ የታምላክ ሆይ እንድትቀበል ደስ እንድትቀበልን አንለምናለን ስለሰማን ስላዳመጥከን ስላየህን ተባረክ በጌታ በኢየሱስ ክርስቶስ ስም አሜን
አሜን አሜን አሜን ጋስኬቱ ጌታ ይባርክ ጸጋውን ያብዛልህ አንተን በሰብንም እግዚአብሔር አምላክ ይባርክ አሜን እግዚአብሔር ልመናችን ጸሎታችን ይስማ በዚህ ጊዜ ተገኛችሁ ሁሉ እግዚአብሔር አምላክ ይባርካችሁ ጸጋውን ያብዛላችሁ ደናደሩ ደናዋሉ ደናምሹ